ብዙ ጥያቄዎች ሰዎች ጠይቀዋል። ግን አንዳንዱን ጥያቄ መመለስ ያለብኝ አይመስለኝም። ሁለት ምክንያቶች አሉ። አንደኛው ጥያቄዎቹ በጣም ሰፋ ያለ ነገር ማንሳት የሚጠይቁ ናቸው። አንዳንዱ ደግሞ የቤተ ክርስቲያን እያንዳንዱ ሎካል ቸርች የራሱ የሆነ ህልውና አለው። እንደኔ ያለ አይነት እንግዳ ተጋባዥ አገልጋይ በአንድ ቤተ ክርስቲያን ውስጥ ያለን ሁኔታ እንዴት ነው የሚደረገው ተብሎ መጠየቅ ያለበት አይመስለኝም። እና ቤተ ክርስቲያኒቱ ራሷን የቻለች ስለሆነች ወይም ይህን ጥያቄ የጠየቀ ሰው ከመጣበት ቤተ ክርስቲያን እያንዳንዱ ቤተ ክርስቲያን በውስጡ ያሉትን ችግሮች ፌስ የሚያደርጉትን ሁኔታዎች እንዴት እናድርግ የሚለውን ቤተ ክርስቲያን ነው የሚወስነው። እኔ አንድ ማላምነው በበኩል የማልቀበለው ነገር አለ። እንግዳ ተጋባዥ የሆነ ሰው ከሰዎች በሚሰማው ነገር መድረክ ላይ ወጥቶ የእግዚአብሔርን ቃል በአንዲት ሎካል ቸርች ውስጥ ያለ ችግርን መናገር አሉባልተኛ ሰባኪ መሆን ነው፣ አሉባልተኛ አገልጋይ መሆን ነው። ስለዚህ እንደዚህ ያሉ አንዳንድ ጥያቄዎች መልካቸውና ባህሪያቸው ምን እንደሆነ ስለማላቅ አልመለሳቸውም። እና አንዳንድ ጊዜ አንዳንድ ቤተ ክርስቲያን ስትሄዱ ገና ከኤርፖርት ተቀብሎ ነው ሰዎች ወሬ የሚጠቀጥቋችሁ እና ችግር አለን እንዲህ ያለን ቆዝመናል አልቅሰናል ይሏችኋል። ያንን ነገር እንድትናገሩ ያደርጋሉ። ይሄ በጣም በፍጹም ትክክል አይደለም። እና በአንዲት ቤተ ክርስቲያን ውስጥ ሰው እንግዳ ተጋባዥ የሆነ ሰው የትም ቦታ ሊያስተምረው የሚገባውን የእግዚአብሔርን ቃል ነው ማስተማር ያለበት። አንድ ሁለተኛ ነገር ደግሞ ትንቢታዊ መልእክት እግዚአብሔር ሊሰጥ ይችላል። ቢሰጥ ፍጹም ንጹሕ በሆነ ህሊና ጌታ ኢየሱስ ክርስቶስን ተመልክቶ ማቅረብ መቻል አለበት። እግዚአብሔር ይመስገን። እና እነዚህን ሁኔታዎች እንትን እንላለን። ሌሎቹ ብዙ በርካታ ጥያቄዎች አሉ። እነዚህ ጥያቄዎች አንዳንዱ የመንፈስ ቅዱስን የጸጋ ስጦታ ይመለከታሉ። እኔ ላተኩር የፈለግኩት ያለንን የጊዜ ጥበት እኔም ደግሞ እዚህ የምቆይባቸውን ሁኔታዎችን በመመልከት በተሰጠኝ ርዕስ ላይ ቤተ ክርስቲያኒቱ እንደ መሪ አድርጋ በወሰደቻቸው መሰረታዊ ሀሳብ ላይ ቀደም ብሎም ትምህርትም ተሰጥቶም ስለነበረ እንዴት ነው ይህንን ባነሳ ለቤተ ክርስቲያን ይጠቅማል የሚለውን መርጬ ነው እንጂ የማካፍለው። እኔ ያልተናገርኩት ነገር ሁሉ አስፈላጊ አይደለም ማለት አይደለም። እግዚአብሔር ይመስገን። እኔ አንድ ነገር ላይ ትኩረት ሰጥቼ በዚህ ቦታ ላይ ያስተማርኳቸው ትምህርቶች ካልተነሱ መሰረታዊ ጠቃሚ ከሆኑ ነገሮች ጋር ተወዳድረው ከነዚህ ሁሉ ይሄ ይበልጣል ማለት አይደለም። ግን ቤተ ክርስቲያን የምትጠቀምበትን ሸክም ሆኖ የሚሰማኝን ለቤተ ክርስቲያን የሚበጀውን ነገር አድሬስ ማድረጌ ነው እንጂ ብዙ ነገሮች መነሳት ያለባቸው ነገሮች ሊኖሩ ይችላሉ። ለምሳሌ ጸጋ ስጦታዎችን አስመልክቶ በመንፈስ ቅዱስ መጠመቅ፣ መሞላት፣ በልሳን መናገር፣ አለመናገር፣ እነዚህ ነገሮች ብዙ ነገሮች አሉ። አንዳንድ ሰዎች እንዲያውም የውሃ ጥምቀትንም ጉዳይ ሁሉ አንስተዋል። እኔ አሁን ስለ ውሃ ጥምቀት ጉዳይ ማንሳት ማስተማር አፕሮፕሬት አይመስለኝም። ምክንያቱም እያንዳንዱ ቤተ ክርስቲያን የራሱ የሆነ እምነት አለው፣ የራሱ የሆነ አቋም አለው። ይሄ አባል በሆንበት ቤተ ክርስቲያን መሰረታዊ የዶክትሪን ጉዳይ ስለሆነ ከቤተ ክርስቲያናችን የምንጠይቀው መልስ ነው። አንዳንዶች ወንድሞች ያነሷቸው ጥያቄዎችን ግን ባነሳቸው ደስ ይለኛል። እዚህ ላይ ደግሞ አንዳንዱን እዚህ ላይ መልሱን ለእንትን ለማለት ሞክሬያለሁ። አንድ ሰው ለምሳሌ ሪቫይቫል ሰዎች ናቸው ወይንስ እግዚአብሔር ነው የሚል ጥያቄ ጠይቆኛል። ይሄ ሰው ጥያቄውን ያብራራ አይመስለኝም። እንዳለ ተብራርቶ ከሆነ ግን ጥያቄው ራሱ ግራ የሚያጋባ ነው ለእኔ። መንፈሳዊ መነቃቃት ሪቫይቫል መንፈሳዊ መነቃቃት ነው እና እንደዚህ ያለ አይነት እግዚአብሔር የሚያነቃቃው አማኞችን ቤተ ክርስቲያንን ነው። አነቃቂው እግዚአብሔር ነው። እግዚአብሔር ሰዎችን ይጠቀማል። ግለሰቦችን ሊጠቀም ይችላል። አንዲት ቤተ ክርስቲያን ለመንፈሳዊ መነቃቃት ምክንያት ልትሆን ትችላለች። በርካታ የእግዚአብሔር ሰዎች በአንድነት ሆነው ቤተ ክርስቲያናቸው እንድትጎበኝ፣ አገራቸው እንድትጎበኝ ሊጸልዩ ይችላሉ። ይህ ከእግዚአብሔር ጋር ሰዎች እየተባበሩ የአምላካቸውን እግዚአብሔርን ፊት በንስሐ ሲፈልጉ የሚመጣ ነው። ብዙ መንፈሳዊ መነቃቃቶች ሁልጊዜ የእውነተኛ ንስሐ ውጤት ናቸው እንጂ የሰዎች ጉጉ ጥብቅ የሆነ የሰው ፍላጎት ማርኪያዎች አይደሉም። ሰዎች በንስሐ ከእግዚአብሔር የጎደላቸውን ጸጋ ሲያዩ የእግዚአብሔርን እጅ ለማየት ሲፈልጉ የሚመጣ ነገር ነው። መንፈሳዊ መነቃቃት በግል ሰዎች ሲክል ያረጉ ይችላሉ። መንፈሳዊ ህይወቴ ሲጫጭ፣ ባዶነት ሲሰማኝ፣ ካገልግሎት ብዛት ሊሆን ይችላል፣ ወይም ብዙ ሰልፍ ውስጥ ስንገባ በኑሮ ስንጨናነቅ መንፈሳዊ ወናነት ባዶነት ሲሰማን የግድ ቤተ ክርስቲያን እስክታነቃቃን መጠበቅ የለብንም። የአምላካችንን የእግዚአብሔርን ፊት ብንፈልግ እግዚአብሔር ይቀበለናል፣ ያድሰናል። የግል መነቃቃት አለ፣ በቤተ ክርስቲያን የሚሆን መነቃቃት አለ፣ በአገር አቀፍ ደረጃ የሚሆን መነቃቃት አለ እና መነቃቃትን የሚሰጥ እግዚአብሔር ነው። ሰዎችን የተጠቀመባቸው ሰዎች እግዚአብሔርን መክፈቻና መዝጊያ ቁልፉን ያዙ ማለት አይደለም። ትህትናቸው፣ ዝቅ ማለታቸው ለእግዚአብሔር መሳሪያ ሊሆኑ እግዚአብሔር ሊጠቀምባቸው ምክንያት አደረጋቸው እንጂ የእግዚአብሔር ጸጋ ከሰማይ ነው የሚወርደው። እግዚአብሔር ይመስገን። እነዚህን ሁኔታዎች በዚህ በዘጋው ጦሩ ነው። የጌታን እራት አስመልክቶ ጥያቄ ተጠየቃለ። ይሄ በየቤተ ክርስቲያኑ የሚወሰን ውሳኔ ነው። የጌታ እራት ጌታ ኢየሱስ በዚህ ቀን አድርጉ፣ ይህን ያህል ጊዜ አድርጉት፣ በወር አንድ ጊዜ፣ በሁለት ወር አላለም። ይህን ለመታሰቢያ አድርጉት ነው ያለው። አንዳንድ ቤተ ክርስቲያን ይህንን በየጊዜው ስናደርግ እየተለመደ የጌታ መታሰቢያ ክቡርነቱ ልማድ እንዳይሆን በሚል በወር አንድ ያደርጋሉ፣ በሶስት ወር አንድ የሚያደርጉ ቤተ ክርስቲያናት አሉ። እኔ የማደርገው ለሌላ ቤተ ክርስቲያን መመሪያ አይደለም። ቤተ ክርስቲያን እያንዳንዷ ቤተ ክርስቲያን ጌታ ኢየሱስ ክርስቶስን መከራውን በስጋው በደሙ የተገኘውን አለ አይደለም መስዋዕትነት ልናስብ የምናደርገው በቤተ ክርስቲያን የሚወሰን ውሳኔ ነው። መመሪያ ከዚህ ፑልፒት ላይ እንደኔ ያለ ሰው መስጠት ያለበት አይመስለኝም። እግዚአብሔር ይመስገን። በረከት፣ ስለ በረከት ጠይቀዋል ሰዎች እና መከራ መቀበልን እና በረከት እንደ ጥሪያችን ነው ብዬ ያልኩትን ሀሳብ ነው እኔ ማስታወስ የምፈልገው እና ብዙ ሰዎች በሁለተኛ ቆሮንቶስ ምዕራፍ 8 ቁጥር 9 ላይ ይህንን ሀሳብ እየጠቀሰ ነው አንድ ሰው የጠየቀኝ። እኔም ማምነው በረከት በጥሪያችን ነው ብዬ ነው ማምነው። እግዚአብሔር ከሌሎች ሰዎች ይልቅ የደመቀ የጎላ ኑሮ እንዲኖረኝ እኔ ራሴን ላመጻድቅ አላደለም። ተመልከቱ እግዚአብሔር የባረከኝ እያልኩ ጉራዬን ልቸረችር እግዚአብሔር ይባርካል ብዬ አላምንም። ግን አት ዘ ሴም ታይም ሰዎች ለፍተው ጥረው ግረው ከብዙዎቻችን የተሻለ ኑሮ መኖራቸው ደግሞ ችግር ነው ብዬ አላምንም። የሰሩትን የደከሙበትን ጥሩ ኑሮ ቢኖሩ መልካም ነው፣ እግዚአብሔር ይመስገን። ይሁን እንጂ እግዚአብሔርን ለገንዘብ እግዚአብሔርን እንደዚህ ቤተ ክርስቲያን ገንዘብ የሚገኝበት የገንዘብ ማግኛ የብልጥግና የዓለም ራእይ ማስፋፊያ ቦታ አይደለችም። ቤተ ክርስቲያን ውስጥ ሰዎች እግዚአብሔርን በመምሰል እንዴት እንደሚኖሩ ታስተምራለች ቤተ ክርስቲያን እና ቤተ ክርስቲያን ሰዎች የርኅራኄ የቸርነትን ሥራ ድሆችን እንዲያስቡ ታስተምራለች። እንደዚህ ያሉ ነገሮች በጣም ሰፊ ትምህርት ነው። በዛሬ ለወጣቶች ያስተማርኩት ትምህርት አለ የሚያጠፋ እምነት በሚል ርዕስ። ያንን መቼም መልእክት ተቀርቷል አይደለም? ያንን መልእክት መስማት አለባችሁ የምትፈልጉ ከሆነ እና በሬዲዮ ያስተማርኩት ትምህርት ነው እና በጣም ሲሪየስ የሆነ ትምህርት ነው። ሐዋርያው ጳውሎስ ለጢሞቴዎስ የሰጠውን ምክር ነው መነሻ አድርገን። እምነትና በጎ ህሊና ይኑርህ ይለዋል ሐዋርያው ጳውሎስ። እምነትና ምን? በጎ ህሊና ይኑርህ። እነዚህ ጣምራ ወዳጃሞች ናቸው። መሪ አለ፣ መርከብ አለ። መሪ እንደሚጠፋ ብዙዎች በምን ምክንያት ጠፍተዋል ይላል? በእምነት ምክንያት ጠፍተዋል ይላል። ይሄ የሚያጠፋ እምነት ነው። ህሊና እንደ መሪ ነው። ሰው መርከብ ስላለው ብቻ በአንድ ባህር ላይ ተነስቶ መሄድ አይችልም። ያለ መሪ ከየት ተነስተን ወዴት እንደምንሄድ አናቅም። ስለዚህ እምነታችን መመራት ያለበት በህሊና ነው። ህሊናችን፣ ስለ ህሊና በጣም ሰፊ ትምህርትን ያስተማርኳቸው በእውነት ቤተ ክርስቲያን አገልጋዮች ይህንን ማስተማር አለብን ብዬ ነው ማምነው። ዛሬ በቤተ ክርስቲያን ውስጥ በጣም ትልቅ ችግር የሚሆነው ህሊናችንን ጥለናል። አንዳንድ ጊዜ ራይትና ሮንግ የሚዳኝልንን ታውቃላችሁ ወገኖቼ። እግዚአብሔር በመጨረሻው ዘመን በሰዎች ውስጥ የተሰወረውን ሲያወጣ ህሊናችን እየፈረደ ንስሐ ያልገባንበት ነገር ሁሉ የሚገለጥ እንደሆነ ነው ማምነው። ህሊናችን በበደል የቆሸሸ ከሆነ ሊያነጻን የሚችል በንስሐ እግዚአብሔር በደሙ በልጁ ደም ብቻ ነው። በማስረሳት ኃጢአት አይከደንም። ይሲ በማስረሳት ኃጢአት ሊከደን አይችልም በንስሐ እንጂ ኃጢአት በመቆየቱ አይረሳ ስለዚህ ኃጢአት ሁልጊዜ በንስሐ ነው የሚወገደው በእግዚአብሔር በአምላካችን ፊት ንስሐ ገብተን እግዚአብሔር ከኃጢአታችን እንዲያነጻን እግዚአብሔርን ለምነን ነው ስለዚህ ህሊና በጣም በጣም ትልቅ ነገር ነው በመንፈሳዊ ህይወት ህሊናውን ጥሎ ሰው ህሊና ሳይኖር አንዳንድ ሰዎች በእምነት የኔ አምላክ እያሉ የፎከሩ አለ አይደለም ምንም ስራ ሳይሰሩ ከዘመዶቻቸው ደክሞ በሚያመጡት የሚኖሩት ኑሮ በእምነት መፈክር ያሰሙ የሚኖሩ ሰዎች አሉ። ሌላው አፈርድሜ ግጦ የረዳቸው የኖሩ በእምነት ጉራ የሚያሰሙ ክርስቲያኖች አሉ። የሚያሳዝን ነገር ነው ህሊና እንዴት ነው ያለው? አያችሁት? እነዚህ የእግዚአብሔር ሰዎች የቆሮንቶስ ሰዎች ብቻ አይደሉም ሌሎችም ሐዋርያው ጳውሎስ ልብ በሉ የገንዘብ መዋጮ በኢየሩሳሌም ላሉት ለድሃ ክርስቲያኖች መዋጮ እንዲያደርጉ ነው ያደረገው። የክርስቶስን ክርስቶስ ድሃ ሆኖ እኛን ባለጠጋ አደረገ ብሎ ሲል እንግዳው ይሄንን ዛሬ የስተት አስተማሪዎች የብልጥግና ወንጌል ሰባኪዎች ይሄንን የሚጠቅሱ ከሆነ እንግዳው ሐዋርያው ጳውሎስ ነው ይሄን ቃል የተናገረው ካደረገው አይቀር እሱ ነበር ማድረግ ያለበት። በገንዘብ መዋጮ የቤተ ክርስቲያንን ድሆችን ከመርዳት ከመሰብሰብ ይልቅ ምን ማድረግ ነበረበት? በዚህ እንደ ማጂክ እንደ አስማት በሚጠቀሙበት የውሸት አተረጓጎም ጳውሎስ ይሄ አሰራር ትክክል ቢሆን ኖሮ ምን ማድረግ ነበረበት? ክርስቶስ እኮ ድሃ የሆነው እኮ እናንተ ሀብታም እንድትሆኑ ነው። ዛሬ የምትደህዩት ድህነት ከእምነት ማጣት የተነሳ ነው ማለት ነበረበት እንጂ ለነዚህ በኢየሩሳሌም ላሉ ቅዱሳን ገንዘብ መዋጮ መሰብሰብ አልነበረበት። ታስተውላላችሁ ወገኖች? የገንዘብ መዋጮ የሰበሰቡት ሐዋርያት ናቸው። እኛ ግን ሐዋርያቶቹ የጻፉትን ጥቅስ እየወሰድን አለቦታው እየተረጎምን የብልጥግና ወንጌል ዛሬን ሰብክበታለን። በጣም የሚያሳዝን ነገር ሰዎችን በድህነታቸው እንኮንናቸዋለን። ድህነት መርገም ነው እንላለን። ድህነት እንደዚህ ነው እንላለን። በእንደዚህ ያለ አይነት ሁኔታ የብዙ ሰዎችን ህሊና እናቆስላለን። ክርስቶስ የሞተላቸው በደሙ የጸደቁ እንደኛ አይነት ኑሮ መኖር ስላልቻሉ ብቻ በድህነታቸው ላይ የሚያጸድቃቸውን እንደ ምስራች የሚሰበከውን የእግዚአብሔርን ወንጌል ውስጣቸውን ሊያለመልም እንድንሰብከው እንድናስተምረው የተላክነውን ወንጌል ውስጣቸውን እንዲያደርቅ አድርገን እንተቀምበታለን። ይሄ በእግዚአብሔር ፍርድ ፊት ቤተክርስቲያንን ያስጠይቃል እንዲሚያገለግሉ ሰዎችን ያስጠይቃል ብዬ ነው በበኩል የማምነው። ሐዋርያው ጳውሎስ በኢየሩሳሌም በሄደበት ጊዜ አደራ ያሉት በዛ የነበሩት የጌታ ባሪያዎች ድሆችን እናስብ ዘንድ ይህንን አለ አይደለም አደራ ጫኑብን ብሎ ነው የተናገረው። ስለዚህ ድሆች በቤተ ክርስቲያን ውስጥ በድህነታቸው የሚያፍሩበት ሁኔታ የለም። ወንጌል እየተጠመዘዘ እየተወላገደ እየተተረጎመ ሰዎች በድህነታቸው ጊልት የሚሰማቸው ቦታ አይደለም። እስራኤልን ባርካለው ያለ እግዚአብሔር የቃርሚያ ህግ ሰጥቷቸው ነበር። ባርካለው በእርሻን በባረኩ በጊዜ ቃርሚያን ተው ይላል። ቃርሚያን የሚለቃቀሙት የኪዳን ልጆች ናቸው። የአብርሃም የይስሐቅ ያዕቆብ ልጆች ናቸው። ለምን በእግዚአብሔር ህዝብ መካከል ድሃ ሊኖር እንደሚችል እኔ ማውቀው ሚስጥር የለም። እግዚአብሔር አንዱን ድሃ አንዱን ባለጠጋ ሊያደርግ ይችላል። እግዚአብሔር ይገላል ያድናል ተብሎ ተጽፏል። ይሄ በዓለም ውስጥ ሁሉ የሚታይ ጋሃድ አይደለም እንዴ? በብልጥግና ወንጌል ዓለም አትባረክም ወገኖች፣ ይህን ማስተዋል አለባችሁ። በዓለም ላይ ይሄ አናቮይደብል የሆነ ሪያሊቲ ነው የምናየው። ለምን እንደዚህ እንደሚሆን በስፋት ለማስተማር እኔ አቅሙም የለኝም በበኩሌ። ግን ወንጌልን ከአቅም በላይ የለጠጥን ከመጠን በላይ ነገሮችን ሁሉ ትዊስት እያደረግን እየተረጎምን ችግር ውስጥ ነው የምንገባው። አያችሁት? እግዚአብሔር የቃርሚያ ህግ ተው ያላቸው እርሻቸውን የባረከላቸውን ሰዎች ነው። ከባረከ አይቀር እሱ ነው የሚባርከው። ለድሃ በደረ ለማና በደረ? ለድሃ የሰጠ ለማና በደረ? ለእግዚአብሔር አበደረ። እግዚአብሔር ራሱ ለድሃ የሚደረገው ቸርነት ለእሱ እንደተደረገ የሚቆጥር ነው። ስለዚህ ውድ ወገኖቼ ድሆችን የሚያሰቅቅ በነገራችን ላይ ቆም ብላችሁ ውስጥ ያስተውሉ። በነገራችን ላይ መናፍስትን መለየትም ያስፈልግ አይመስለኝም እንዲህ ያለን ነገር ለመረዳት። ገንዘብ ስጡ የሚሉት ሰዎች የበለጠጉት እነሱ ናቸው። በአሜሪካን ሀገር ፕራይቬት ጀት አላቸው፣ ሰመር ሃውስ አላቸው፣ ዊንተር ሃውስ አላቸው። በቦዲ ጋርድ ነው የሚሄዱት። እነነ ሁሚ የሚይዙት ሆቴል ሲክስ ስታር ሆቴል ነው የሚገቡት። ይሄን ነገር ብዙዎች የአሜሪካን ሴኔተር ሪፕሬዘንታቲቭ የሆኑ ሰዎች ፓብሊክ ሰርቫንትስ
ካንሰርን ያረጋቸው ከህዝብ በተገኘ ገንዘብ ሰዎች ለፍቶ ባራገኙት ገንዘብ ወንጌል እየሰበኩ እየተጨበረበረ የሚሰበሰበውን ገንዘብ እንዴት እንደሚቀብጡ ያዩ ይሄ በህግ መታየት አለበት ይላሉ ጥያቄ ያቀርቡበት ጊዜ አለ ወገኖቼ you have to understand እና እምትባረኩት ለኔ ስለሰጣችሁ ነው ይላሉ የሚሰበስቡት እነሱ 100 ሰተሽ ታገኛለህ ይላሉ መቶ ሰተሽ ታገኛለህ ይላሉ ፖስታ እየደረደሩ ይሄ ለመቶ ነው ይሄ ለሺ ነው 10 fold 100 fold 1000 fold ይላሉ ይሰበስባሉ አግኝተው ሰብስበው የማይጠግቡ ስግብግብ የወንጌል አጭበርባሪዎች ናቸው እነዚህ የዱሮ አገልጋዮች ኦስዋልድ ጄስሚዝ የሚባሉ ዱሮ በጣም በጌታ ልጅ ሳለው መጽሐፋቸውን ያነበብኳቸው ሰው አሉ እኚህ ሰው አስራታቸውን ከ11 ሲሰጡ ከ12 ሲሰጡ ከ13 ሲሰጡ ስጡ ይሰጣቸዋል ድሮ በሚገርም ሁኔታ ይሰብኩ ነበር የሚሰበስቡት ገንዘብ በሙሉ ተሰብስቦ ለሚስዮናዊ ሥራ ነበር የሚኖሩት ታውቃላችሁ እና ለሚስዮናዊ ሥራ ለእግዚአብሔር ሥራ ነበር የሚሆነው ዛሬ ብዙዎቹ ካሪዝማቲክ ፕሪቸርስ ፕሮስፐሪቲ ጋስፕል ፕሪቸርስ የሚሰበስቡት ገንዘብ ልጆቻቸው ዳንኪራ ቤት ሲጨፍሩ ነው ዶክመንታሪ ፊልሞች የሚያሳዩት ይሄንን ማወቅ ትፈልጋላችሁ ወገኖች ሚስቶቻቸው የቀበጡ በጣም ከልክ ያለፈ የዓለም አሻንጉሊት የሸቀጥ መስቀያ የሚመስል ህይወት ሲኖሩ ነው የሚታዩት ዛሬ በመካከላቸው ያለው እርኩሰት ክፋቱ ችግሩ ገበናቸው እየወጣ የሚያሳፍር ነገ እኛ ክርስቲያንነን ማለት እስከነምናፍር ድረስ የሚደርስ ውርደት የሚገኘው እንደዚህ ያሉ ሰባኪዎች ባሉበት ቦታ ነው ውድ ወገኖቼ እዚህ ሀገር እኔ በቅርብ ጊዜ በሰዎች ካላየ ብለውኝ አንድ ማን ቡሽሬ የሚባል ነው አይደለም የመጣው ወርቅ ከጃቸው ወርዳል የአገራችን ጠቅላይ ሚኒስቴር እጅ የጨበጠ ፎቶግራፍ ሲነሳ እነዚህ የአፍሪካ አጭበርባሪ ሌቦች ናቸው ወገኖቼ ይሄ ካልገባችሁ በቤተ ክርስቲያን ውስጥ በእውነት ነግራችኋለሁ አዚም አለ አዚም ለብሳለች ቤተ ክርስቲያን ይሄንን ወራዳ መንፈስ እግዚአብሔር ከቤተ ክርስቲያን ያውጣ ውድ ወገኖቼ ይሄ ሰውዬ ቪዲዮዎቹን በአገሩም ይሰብካቸውን ስብከቶች ሁሉ ተመልክቻ የምትመለከቱት በሙሉ በአብዛኛው ሴቶችን ነው እንደዚህ የሚጫወቱት እና ሰዎቹን ብትመለከቷቸው የጀዘበ አስተሳሰብ ያላቸውን ሰዎች ነው የሚጠቀሙት የእግዚአብሔር ሰውነታቸው ማሳየ መድረክ አድርገው ሰዎችን ይጫወታሉ ሰዎች ተንበርክከው እንደ ባለስልጣን ለባለስልጣን እንኳን አይደረግም በመንደር ላይ ተንበርክከው ሲቀበሉት አዳራሽ ውስጥ ምንድነው ብላችሁ ተላላችሁ እንኳን ወርቅ ቀርቶ ምንም የፈለገ ከጃችሁ ቢፈስ ምንድነው ይሄ አስማት ነው እንጂ ይሄ ሰውዬ ወርቅ የሚያስፈሰስ ከሆነ ከፈለገ ውዴ ጌታ ልጆች እስኪ ልጠይቃችሁ ይሄን ቁጥር ብትወስድ ሎተሪ ደርሳል ይያሉ የሚያጭበረብሩ ሰዎች አሉ ለምን ግለኔ ከኔ ገንዘብ ወስዶ ለሚደርሰኝ ሎተሪ ነገረኛል ያንኑ ቁጥር ወስዶ ሎተሪው ለራሱ አረጋው እንዴ እስከዚህ ድረስ ሞኝ ሆኗል እንዴ ሰው ይሄ ሰውዬ በሚሊኒየም አዳራሽ የተዋጣውን ገንዘብ ጥርግ አርጎ ይዞ ነው አገሩ ሄደው ይሄን ኮርዲኔት ያደረገለት ሰው ራሱ ሌላ ጆሊ ላይፍ መኖር ጀምሯል ውድ ወገኖቼ ይሄ ሰውዬ በመምጣቱ ባለጠጋ የሆነው ሰው ብቅ ይበልና እስቲ ያሳያል ቡሽሪ በመምጣቱ ኑሮዬ ቀና ሚል ሰው ለምን አይወጣም? ለምን አናየው? ማንም ሰው የለም። ነገ ጧት ደግሞ እንደዚሁ እንጋለጣለን። እኔ ልንገራችሁ እስኪ አስቡ ወገኖቼ በጣም ብዙ መራቀቅ መመራመር ክንፍ ያወጣ ክርስቲያን መሆን አያስፈልግም። እስኪ ልቦናችሁን ሰብስባችሁ የጌታ ልጆች ወገኖቼ ተመልከቱ። እኛ የምንሰብከው ወንጌል በቀራንዮ መስቀል ላይ ደሙን ያፈሰሰው በሚስማር የተቸነከረው ጎኑ በጦር የተወጋው ደሙን ያፈሰሰው የእግዚአብሔር ልጅ ኢየሱስ ወንጌል እኮ ነው ወገኖቼ የኛ እኮ ሃይማኖት ይሄ ነው አሁን እኮ አስማተኞች መተተኞች እኮ ነው የሆነው የጥንቆላ ሥራ እኮ ነው ዛሬ ቤተክርስቲያን የሚሰራው where is jesus ኢየሱስ የት አለ እሱን እንድንመስል ተጠርተን ይያለን እንነቡሽሪን እንምሰል እንዴ ምን አይነት ጉድ ነው ተላላችሁ እንደዚህ ባለ መንገድ ያለው ችግር ቤተክርስቲያን ውስጥ ልብ የሚያደማ ኡኡ የሚያሰኝ ችግር ነው ወገኖቼ እግዚአብሔር ይሄንን ኢትዮጵያ እኮ በጣም እንኳን አሁን ተታችሁ እንዲሁ በልማዳዊ ሃይማኖቷ እንኳን የተከበረች እኮ ሀገር ነበረች ምን አይነት ውርደት ነው ኢቫንጀሊካል ክርስቲያኑ ወደ ኢትዮጵያ ምድር እየመጣ ያለው። እሪ ብለን ማልቀስ አለብን ልንገራችሁ። እሪ ብለን ማልቀስ አለብን። የምንፈልገው ሪቫይቫል የገንዘብ ሪቫይቫል አይደለም። የምንፈልገው ሪቫይቫል የኢየሱስ ሪቫይቫል ነው። የእግዚአብሔር ልጅ የጠማቸው ናቸው። የተጠማ ወደ እኔ ይምጣና ይጠጣ ነው የሚለው። በእኔ የሚያምን ነው ከሆዱ የሕይወት ውሃ ወንዝ ይፈልቃል ያለው። ኢየሱስ ክርስቶስ የእግዚአብሔር ልጅ ነው፣ የሕይወት ውሃ ወንዝ ከሆዳችሁ የሚያፈልቀው። ክብር ለእግዚአብሔር ይሁን። ይህን የሚያደርግላችሁ በተቀባ አገልጋይ አይደለም ወገኖቼ፣ የተቀባው መሲህ ሞቶላችኋል። ይሄ የማይገባው ሰው፣ የሰው እጅ የሚፈልግ ሰው ወገኖቼ፣ እንዴት ያለ ስራት ውስጥ እንዳለ እኔ በበኩል ይሄ እንደ ቀንበር ነው የማየው። ኢየሱስ ክርስቶስ ጌታችን ዋጋ ከፍሏል። ክብር ለእግዚአብሔር ይሁን። ዛሬ ነጋዴ በሆኑ አገልጋዮች ቤተ ክርስቲያን እየተመዘበረች ነው። ይሄ እኔ ተናግሬው ዛሬ ልጨርሰው አልችልም። ስለ ስተት ትምህርት ለማስተማር አልመጣሁኝም፣ ጊዜ ስለሌለኝ። እውነቴን ነው የምነግራችሁ። ይሄ በጣም 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 ውስጣችን የሚያለቅስበት ያዘንበት የተከዘንበት ጉዳይ ነው። የእግዚአብሔር ስም የተባረከ ይሁን። ኢየሱስ ጌታ ነው። ስለዚህ አንዳንድ ነገሮችን መመልከት አለብን። አንድ በጣም መሰረታዊ ጥያቄ ተጠይቄያለሁ። ቤተ ክርስቲያን ብዙ ጊዜ የኢትዮጵያ ቤተ ክርስቲያን ትልቁ ችግሯ፣ እኔ ይህንን የቤተ ክርስቲያን መሪዎች የሚወስኑት ነው፣ ግን አድሬስ ላደርገው የሚገባ እንደሆነ የህሊና ጥያቄ አለኝ ለራሴ። ቤተ ክርስቲያን የመጣ አገልጋይ ሁሉ መድረክ ላይ ይጋበዛል። አንዱ መጥቶ እንክርዳድ ዘርቶ ይሄዳል፣ አንዱ ስንዴ ዘርቶ ይሄዳል፣ አንዱ ይሄን ይላል፣ ሌላው ይሄን ይላል። ድብልቅልቁ የወጣ ዥንጉርጉር ምግብ። ከእናንተ ማን ነው ልጆቹን ሞራሊ እናንተ ከምትከተሉት የሞራል እናንተ ከምትከተሉት እምነት እናንተ ከምትከተሉት የህይወት ስርዓት የሚጋጭ ነገር ያላቸውን ልጆች ያላቸውን ሰዎች ልጆቻችሁን እንዲጠብቁላችሁ እቤታቸው የምትወስዱ ሰዎች አላችሁ? እኔና ባለቤቴ አንድ ጉዳይ ቢኖረን ልጆቻችንን የምንተው ሌት ሚ ቴል ዩ ማክሲማም ሁለት ወይም ሶስት ሰዎች ቤት ነው። ማንም ሰው ቤት ልጆቻችን አንተውም። ለምን? የሚከፍቱትን ቴሌቪዥን እኛ ምን እናውቃለን? የሚያደርጉትን ነገር ምን እናውቃለን? ስለዚህ ልጆቻችንን በምናሳድግበት ኮንሲስተንት በሆነ መንገድ ለማሳደግ እንመርጣለን። የሰው አይነት እንመርጥላቸዋለን ለልጆቻችን። የሰው አይነት መርጠን ነው የሚበሉትን መርጠን ነው የሚኖሩትን መርጠን ነው የሚያገኙትን ሰው መርጠን ነው የምናሳድጋቸው፣ ራሳቸውን ችለው የራሳቸው ምርጫ እስኪኖራቸው። ቤተ ክርስቲያን መድረኳን ለመጣ አገልጋይ ሁሉ መክፈት የለባትም። የእግዚአብሔር ሕዝብ እንደ ኤክስፐሪመንት እንስሳ የማንም የተቀባ አገልጋይ መሞከሪያ አይደለም። እኔ እንደዚህ ነው ማምነው። እኛ ጋር የሚያገለግሉ ሰዎች ከምናገለግለው ካለን መንፈሳዊ አቋም ጋር የሚስማማ ነገር ያላቸውን ሰዎች ብቻ ነው የምናገለግለው። ስለዚህ ቤተ ክርስቲያን ማን መጥቶ እንደሚመግባት፣ ልጆቿን ማን እንደሚያስተምር። አንዳንድ ሰዎች ከሌን አገልጋይ ታውቀዋለህ ይላሉ። አላውቀውም፣ እንደው እናንተ ጋር ብትጋብዙት ይላሉ። እንዲሁ በስም አገልጋይነት መጀመሪያ ይምጣ፣ ቁጭ በል፣ ላጫውተው፣ ላናግረው። እንደዚህ መጥተው ሳናገራቸው አንዳንዶቹ ወፈፌ ሆነው ነው ማያቸው። እውነቴን ነው የምነግራችሁ። በቅርብ ጊዜ አንድ አገልጋይ ከጥቂት ወራት በፊት አገኘሁት እና እከሌ የሚባለውን አገልጋይ ታውቃለህ? እኔ ነኝ ጸልዬ ላኩት አለ። እግዚአብሔር ያሳያችሁ። ፓስፖርት ያወጣለት እሱ ሊሆን ምንም አልቀረው። እኔ ነኝ ጸልዬ ላኩት አለ። ትልቅ አገልጋይ ነው አገልጋይ እና በቃ እኔ ይላል እንደዚህ ያለ ሰው ነው ሰባኪ ማድረገው ነው የማገለግልበት ቤተ ክርስቲያን ቁጭ ብሎ መጥቶ ይማር እንጂ። አያችሁት? አገልጋዮቹን ቁጭ ብለን መመልከት አለብን፣ ያላቸውን ጸጋ። እኛ አገልጋይ ሁሉ ያለውን ጸጋ እኛ በስራ ላይ የመዋል መብትም ኃላፊነትም እግዚአብሔር እኮ አልሰጠን። በቤተ ክርስቲያን ውስጥ ያሉትን ምእመናን ነው ማሳደግ ያለብን። እኔ ይህንን ነው በበኩል የማምነው። ቤተ ክርስቲያን መድረኳን ለመጣ ለወጣ ለገባ ሁሉ እየሰጠች ጣጣ ውስጥ ነው የምትገባው። ስለዚህ ኮንሲስተንት የሆነ ትምህርት ቤተ ክርስቲያኒቱ ምዕመናኖች መማር አለባቸው። እግዚአብሔር ይመስገን። ክብር ለእግዚአብሔር ይሁን። አንዳንድ ስለ መንፈስ ቅዱስ አስተምር ኢየሱስ አንዳንድ ሰዎች በባላንስ ሊያዩት አይችሉም። መቼም ሰው ሲያስተምር እኔ የማስተምረውን ሁሉ የምትረዱበትን ሁኔታ እኔ ለመቆጣጠር አልችልም። ግን ጥያቄ የሚፈጥርባችሁን ነገር ክሊር ማድረግ እፈልጋለሁ። በአብ በወልድ በመንፈስ ቅዱስ በአንድ አምላክ በበኩል ያምናለሁ። አብ ወልድ መንፈስ ቅዱስ አንድ አምላክ። ሶስት አምላክ አይደለም አንድ አምላክ። አንዱ አምላክ ለዘላለም አብ ነበር ወልድ ነበር መንፈስ ቅዱስ ነበር። እግዚአብሔር ይመስገን። ስላሴን ብዙ ጊዜ በኦርቶዶክስ ሲጠሩ በነጠላ የመጥራት ሁኔታ አላቸው። ለምንድን ነው? የእግዚአብሔርን አንድነት ለመጠበቅ ሲሉ። ስለዚህ የእግዚአብሔር አንድነት በጣም መሰረታዊ ነው። በአብ እና በወልድ መካከል ልዩነት አለ። አብ ወልድ አይደለም፣ ወልድ አብ አይደለም። አብና ወልድ እርስ በርሳቸው አብ አብ ሆኖ ወልድ ወልድ ሆኖ ሲነጋገሩ በመካከላቸው ሪሌሽንሺፕ ይታያል። መንፈስ ቅዱስም እንዲሁ። መንፈስ ቅዱስ አብን አይደለም፣ ወልድም አይደለም። ነገር ግን ትኩረት የሰጠሁት በተጠየቀው ጥያቄ መሰረት ነው መመልሰው። ኢየሱስ ክርስቶስ እዳ ከፋይ ሆኖ የእዳ ከፋይ ሆኖ ከዛ በኋላ የክርስትናን ጉዳይ ወደ ሌላ አቅጣጫ ቤተክርስቲያን ስትሄድ ነው የሚታየው። አይደለም ኢየሱስ ያጫትን አንድ ሰው ያጫትን ሴት ለራሱ ሊያገባት ሰርግ ተፈጽሞ ሚስቱ ሆና አብረው አንድ ስጋ ሆኖ እስኪኖሩ ድረስ የጮኝነት ሪሌሽንሺፓቸው በሁለቱ መካከል እንደሚተበቅ ሁሉ ቤተክርስቲያንም በደሙ ያጫት የክርስቶስ ነች ሙሽራ ሆኖ መጥቶ ከርሱ ጋር አንድ እስክትሆን ድረስ። ስለዚህ የቤተክርስቲያን ህይወት ከታጨችበት ጊዜ ጀምሮ እስከ ሰርጓ ቀን ድረስ ከጌታ ከኢየሱስ ክርስቶስ ጋር ያላትን ግንኙነት መጠበቅ አለባት። የክርስቶስን ፍቅር መጠበቅ አለባት። ክርስቶስን መናፈቅ አለባት። የክርስቶስ መሆኗን ያወቀች መሄድ አለባት። ደግሞም ከባልና ሚስት ባለፈ ደረጃ የሱ አካል ሆና ክርስቶስ እየሞላት በሱ የታነጸች ስር እየሰደደች ክርስቶስን እየመሰለች መኖር አለባት። ጌታ ኢየሱስ ቤተክርስቲያንን የሞተላት የፊቷን መጨማደድ አስወግዶ ጌታ ኢየሱስ ክርስቶስ ነውሯን አስወግዶ ንጽህት ክብርት የሆነች ሙሽራ ለራሱ አድርጎ ሊያቀርባት ነው የሞተላት። ስለዚህ የቤተክርስቲያን ነገር ስናነሳ ተጀምሮ እስከሚጨረስ ክርስቶስ ነው አጀንዳው። ክብር ለእግዚአብሔር። ይሄ የሚሆነው ሐዋርያት፣ ነቢያት፣ ወንጌል ሰባኪዎች፣ አስተማሪዎች፣ እረኞች አድርጎ በሰጣቸው አገልጋዮችና ደግሞም ከነሱ ጋር ምስክር ሊሆን ቅዱሳንን ወደ እውነት እየመራ ከክርስቶስ ጋር ሊያጠጋጋቸው ከኢየሱስ ያለውን እያመጣ በሚናገረው በመንፈስ ቅዱስ ይሄ ይሆናል ብዬ ነው ማምነው። ክብር ለእግዚአብሔር ይሁን። የመንፈስ ቅዱስ ተልእኮ ክርስቶስን ማጉላት፣ ለቤተ ክርስቲያን ክርስቶስን ማሳየት፣ ቤተ ክርስቲያን ወደ ክርስቶስ ማስጠጋት፣ የክርስቶስ ሙላት በቤተ ክርስቲያን ሕያው እንዲሆን ማድረግ፣ አገልጋዮችን እያገዘ ምስጢሩን እውነቱን የወንጌል እየገለጠ የቅዱሳንን ህሊና እያበራ አይነ ልቡና ብርሃን እየሰጣቸው የእግዚአብሔርን ምስጢር ክርስቶስን እያወቁ እንዲበረቱ ነው የሚያደርገው። የእግዚአብሔር ስም የተባረከ ይሁን። ስለዚህ ክርስቶስ ተኮር መሆኗ ቤተ ክርስቲያን ይጠቅማታል። ምስጢር ልንገራችሁ። ዓለምን የሚያሸንፈው እምነታችን ነው ይላል ዮሐንስ ሲናገር። ዓለምን የሚያሸንፈው እምነታችን ነው? እምነታችን። ምን አይነት እምነት? ኢየሱስ የእግዚአብሔር ልጅ እንደሆነ ከሚያምን በቀር ዓለምን የሚያሸንፍ ማን ነው? ኢየሱስን የምናውቅበት ዕውቀት ዓለምን ምን ያረጋል? ያሸንፋል። የእግዚአብሔር ስም የተባረከ ይሁን። ኢየሱስ ኃይላችን ነው፣ ድላችን ነው፣ ጉልበታችን ነው። ቤተ ክርስቲያን የተመሰረተችበት መሰረት ኢየሱስ ነው። የቤተ ክርስቲያን ራስ ኢየሱስ ነው። ቤተ ክርስቲያን የምትሞላው በኢየሱስ ነው። ኢየሱስ እውነተኛው የወይን ግንድ ነው። እኛ ቅርንጫፎች ነን። እሱ በእኛ ውስጥ ሲኖር ነው መንፈሳዊ ፍሬ የምናፈራው። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጋር ያለን ግንኙነት ምንም የሚያጠያይቅ አይደለም። መንፈስ ቅዱስ በዚህ ምድር ላይ የሚሰራቸው ስራዎች የጌታ ኢየሱስ ክርስቶስን ነገር እንድናውቅ እንድንረዳ ማድረግ እንጂ ክርስቶስን አንድ ሁለተኛ አድርጎ ሌላ ነገር ማቅረብ ተልኮ አይደለም። ክብር ለእግዚአብሔር ይሁን። ስለዚህ ይሄ ከስላሴ ትምህርት ጋር የተጣላ አይደለም። መጽሐፍ ቅዱስ የሚናገረው ነው። ሐዋርያት በየሄዱበት ቦታ የሚሰብኩት የዳኑትን ቅዱሳን በክርስቶስ አስጀምረው ሌላ ትምህርት ያስተምሩ የሚያይ ሰው የለም። ኢየሱስን እያስተማሩ በክርስቶስ ፍጹም ሰው ራሳቸውን ቅዱሳን አድርገው ለማቅረብ ሲያስተምሩ ነው የሚታየው። የእግዚአብሔር ስም ብሩክ ይሁን። ቆላሲስ ምዕራፍ 1 ላይ የእግዚአብሔር ቃል እንዲህ ይላል። እኛም ይላል በክርስቶስ ፍጹም የሚሆን ሰውን ሁሉ እናቀርብ ዘንድ ሰውን ሁሉ የገሰጽን ሰውን ሁሉ በጥበብ ሁሉ ያስተማር የምንሰብከው እርሱ ነው ይላል። ማን ነው የሚሰብኩት? ለምን ነው የሚሰብኩት? ዓላማውን ታውታላችሁ? በክርስቶስ ፍጹም ሰውን የሚሆን ሰውን እናቀርብ ዘንድ ሰውን ሁሉ እየገሰጽን ሰውን ሁሉ በጥበብ ሁሉ ያስተማር የምንሰብከው እርሱ ነው ይላል። ኢየሱስን እየሰበኩ ነው የሚገኘው። ክብር ለእግዚአብሔር ይሁን። የጌታ ልጆች እኔ የሚገባኝን በፍጹም ትህትና ልንገራችሁ። ጌታ ኢየሱስ ክርስቶስን የሃይማኖታችን ዋና አርጎ በልባችን በግል ህይወት በአገልግሎት ለመጠበቅ ብዙ ገድል ይጠይቃል። ብዙ ገድል ይጠይቃል። እንዲሁ ወክ እየተደረገ የሚካሄድ ነገር አይደለም። መናፍስቶች የሚናጠቁት ነገር ቢኖር ሀብታችን ኢየሱስ ነው። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ላይ ነው ምስጢር ያለው። ወደፊት የሚመጣው ጸረ ክርስቶስ የክርስቶስ ተቃዋሚ መንፈስ ነው የሚመጣው። ተቃውሞ ሁሉ ጦርነቱ ሁሉ ኢየሱስ ክርስቶስ ላይ ነው ያለው። የጌታ የኢየሱስ ክርስቶስ ማንነት የክርስትና መጀመሪያ የክትትል ትምህርት ብቻ ሆኖ መቅረት የለበትም። ክርስቶስን መግለጥ የሚያስችል ጥበብ እግዚአብሔር ሊሰጠን ያስፈልጋል። ክርስቶስን በጥልቀት ምናስተምርበት በክርስቶስ ሰዎች የሚሰሩበትን ምስጢር እግዚአብሔር ሊያሳየን ይገባል። እንደ ሐዋርያው ጳውሎስ ክርስቶስን በሚገርም ሁኔታ አስተማረ ሰው የለም። እኛ እነሱ ያስተማሩትን ነው የምንሰብከው። ሌላ መጽሐፍ አንችልም። ነገር ግን ለነዚህ ለቆላሲስ ሰዎች ኢየሱስን ነው የምንሰብከው ካለ በኋላ በሎዶቅያ ላሉት ለነዚህ ለጻፈላቸው ለቆላሲስ ሰዎች ሐዋርያው ጳውሎስን በአይናቸው ላላዩት ሁሉ እየተጋደለ እንደሚጸልይላቸው ይናገራል። እንዲህ ይላል ስለናንተ በሎዶቅያ ስላሉት ፊቴን በስጋ ስላላዩት ሁሉ እንዴት ያለ ትልቅ መጋደል እንዳለኝ ልታውቁ ወዳለሁ ይላል። ገድል አለው። ይሄ ገድል ከጨለማ ኃይላት ጋር ነው፣ ከመናፍስት ጋር ነው። ኢየሱስ ክርስቶስ እንዳይገለጥ ሰዎችን በአዚም በወሰዳ በልዩ ልዩ ምስጢራዊ መንገድ ከክርስቶስ የሰዎችን ልብ ለማሸሽ ይታገላሉ። እግዚአብሔር ይህንን ቤተ ክርስቲያን ማስተዋል አለባት። ዛሬ ብዙ አገልጋዮች ላይ ተጽዕኖ የሚመጣው ምንድን ነው? እንደኛ በጌታ ቤት ያልቆዩ ሰዎች ኦቨርናይት ተነስተው በአጭር ጊዜ ውስጥ ሜጋ ቸርች ከፍተው ባለጠጋ ሆነው በቃ ምን 4x4 መኪና እየነዱ ብልጥግና እየሰበኩ ምእመን ሁሉ ወደ እነሱ እየሄደ መድረካቸው የሚያምር አሰራራቸው የሚያምር ጆሊ ጆንትራ በቃ አንድ ጊዜ እግዚአብሔር ሰው ይሆናል። ይህን እየተመለከተ ሰው ከስረናል ማለት ነው። ይህን አሰራር እንቀበል፣ እንደ እነሱ እንስበክ፣ እንዴት እንሆን? ውድ ወገኖቼ የእግዚአብሔር ልጅ ኢየሱስ ክርስቶስ ዛሬም የጌቶች ጌታ ነው። ዛሬም የነገስታት ንጉስ ነው። የፈለገ አዲስ አሰራር አዲስ ስብከት ሰዎች ቢያመጡ ወገኖቼ ጋዛቸው አልቆ ባዷቸው መሆናቸውን ያያሉ። ኢየሱስ ክርስቶስ ባላችሁበት ቤተ ክርስቲያን ክብሩን ሊገልጥ ይችላል። እግዚአብሔር የመሰረተውን እግዚአብሔር ያጣበቀውን ባልና ሚስት ሰው አይለየው ይላል። ያላችሁበትን ቤተ ክርስቲያን ከሳኮሳሳም ብትሆን ዳም ቢሆን አባንዳን ያረጋችሁ አየር ባየር አትሄዱ። እኔ ልንገራችሁ የሚገባኝን ነገር እግዚአብሔር በልቤ ውስጥ ያኖረውን ልንገራችሁ። ቤተ ክርስቲያናችሁን አዲስ ለመጣው ነገር ሁሉ ያራገፋችሁ ብትሄዱ ራቁታችሁን ነው የምትቀሩት። በዛ በምትሄዱበት ቤተ ክርስቲያን በገንዘባችሁ የምትረዷቸው ሰዎች እነሱ ተጠቃሚ፣ እናንተ ራቁታም ትሆናላችሁ። የፈለጉት ገንዘባችሁን ነው፣ የምታተርፉት ነገር የለም። ብዙ ተጋድሎ አለ በቤተ ክርስቲያን ውስጥ። ኢየሱስ ክርስቶስ ጌታ ዛሬም ትልቅ ጌታ ነው። ክብር ለእግዚአብሔር ይሁን። ለሚጠሩት ባለጠጋ ነው። ሃሌሉያ። ኢየሱስ ስሙን ብትጠሩት ታምናችሁ በፊቱ ዝቅ ብትሉ ዛሬም በፊታችን የቆመውን ግድግዳ ፈርሳል ኢየሱስ። የገሃነም ደጆችን እያናጋን ቤተ ክርስቲያንን ከገሃነም ደጆች ጋር ግብ ግብ እየገጠመች አሸናፊ የሚያረጋት ኢየሱስ ነው የሚባለው። አዲስ ሚኒስትሪ አዲስ ራይ አይደለም። የገሃነም ደጆችማ ይሄንን ጌታ እንዲያውቁ ታዋሪያው ጳውሎስ ይጋደላል። እነዚህ ቅዱሳን ልታውቁ ተወዳለው ልባችንን የሚያጸናው እሱ እንደሆነ ይነግራቸዋል። በፍቅር የሚያስተባብረን እሱ እንደሆነ ይነግራቸዋል። በማስተዋል ወደሚገኝ ወደ መረዳት ባለጠግነት በመረዳት ባለጠጋም ያረገን ኢየሱስን ማወቅ እንደሆነ ይነግራቸዋል። ክብር ለእግዚአብሔር ይሁን። እርሱን ክርስቶስን እንድታውቁ ነው የምጋደለው ይላል። የሐዋርያ ጳውሎስ አጀንዳው አንድ ነው፣ ኢየሱስ ነው። ክብር ለእግዚአብሔር ይሁን። በቀደም እንደተናገርኩት ውድ ወገኖቼ እግዚአብሔር ለቤተ ክርስቲያን የእግዚአብሔርን ስም ለሚጠሩ በወንጌልና በመጽሐፍ ቅዱስ በሚገኘው ነት የሚያለብሰን የክብር ልብስ አንድ ብቻ ነው፣ እሱም ኢየሱስ ነው። ከኢየሱስ ክርስቶስ ሌላ ተቀያሪ ልብስ ለቤተ ክርስቲያን የላትም። ለሁድ ምን ለብሰው ለሥራ ምን ለብሰው ልብስ ሊኖረን ይችላል። ለሰርግ ምትለብሱት ልብስ ሊኖራችሁ ይችላል። ቤተ ክርስቲያን ልትለብሰው ከሰማይ የተሰጣት ልብስ ኢየሱስ ክርስቶስ የእግዚአብሔር ልጅ ነው። የእግዚአብሔር ስም የተባረከ ይሁን። የእግዚአብሔር ስም የተባረከ ይሁን። ዛሬ በየሆቴሉ እየሄዳችሁ ብዙ አይነት የምግብ አይነት የሙያ አይነት ልታዩ ትችላላችሁ። ቤት ያፈራው ምግብ የተለያየ ልትበሉ ትችላላችሁ። በመንፈሳዊ ሕይወታችሁ የምትመገቡት ምግብ ስሙ አንድ ነው፣ እሱም የሰማይ መና ኢየሱስ ነው። ሌላ ምግብ የለም። አይ የለም እኛ አይነት እንፈልጋለን የሚል ካለ ዞሮብሃል ነው የሚለው። ይህ የሚያደራድር ነገር አይደለም። ሰው ሲዞርበት ብዙ ነገር ያደርጋል። እርሱንም ክርስቶስን እንዲያውቁ እጋደላለሁ። የተሰወረ የጥበብ የእውቀት መዝገብ ሁሉ በእርሱ ነው፣ መላእክቶች የሚሰግዱለት። ክብር ለእግዚአብሔር ይሁን። በሰማያ ሰማያት በግርማው ቀኝ የኔና የእናንተን ወራዳ ኃጢአተኛ አካል ወስዶ በክብር ያስነሳው የእግዚአብሔር ልጅ ኢየሱስ አንድ ብቻውን እሱ ነው። ሌላ ክብር የለንም እኛ። በእርሱ የሚያምን አያፍርም ይላል። የእግዚአብሔር ስም የተባረከ ይሁን። በእርሱ የሚያምን አያፍርም ይላል። እኔ በዚህ እምነት እንደማላፍር አምናለሁ። በእሱ የሚያምን አያፍርም። ባለጠጋ ጌታ ነው። የጌታን ስም የሚጠራ ሁሉ ይድናል ይላል። የእግዚአብሔር ስም የተባረከ ይሁን። ስለዚህ እነዚህ ቅራቅንቦ ትምህርቶች፣ ውስልትና የበዛባቸው መነገጃ ወንጌሎች ውድ ወገኖቼ ላንዳችሁም አይረቡም። አንዲት መበለት ሴት አለች እና አንድ ጊዜ ሄጄ ልጥስ ጠይቃት፣ ልጇ ሞታባት። በጣም በሚያሳዝን ሐዘን ተደጋጋሚ የሆነ ሐዘን በላዋ የደረሰባት ናት እና እየሄድኩኝ በጣም ጠይቃታለሁ እና አንድ ቀን እያለቀሰች ነገረችኝ። ስለ አጽናናኝ አመሰግናለሁ አለች። እኔ የምሄድበት ቤተ ክርስቲያን እንደዚህ ቸርች ነበረ ፓስተር አለችኝ። ወርቄን ሀብቴን ጌጤን ስንቱን አራግፌ ስጡ እያሉ ሰጠው በሐዘን የሚደርስልኝ እንኳን ሰው የለም አለች። እጅግ ያሳዝናል። እግዚአብሔርን ሕዝብ በጉዳቱ ዞር ብሎ የማያዩ ናቸው። የስባቱን እየተመለከቱ የሰባውን ብቻ የሚፈልጉ ናቸው። የተጠቃውን አይፈልጉትም። ይሄ ወንጌል አይደለም፣ ይሄ ንግድ ነው። አይዙርባችሁ ወገኖቼ። ከአሜሪካን ሀገር የፓስተር ያሉበትን ቤተ ክርስቲያን ምእመን ገንዘብ እየወሰዱ ጥሩ ሱፍ እየለበሱ እየመጡ የሚጎማለሉት ሁሉ የተለየ ቅባት አይደለም ያላቸው፣ የአሜሪካን ቅባት ነው የሚለቀለቁት። ይሄ ዚስ ኢዝ ትሩዝ። ውድ ወገኖቼ የሚሰብኩት ስብከት መላቅጦ የጠፋ ከየት ጀምረው የት እንደሚሄዱ አቁ በሥነ ሥርዓት አጠኑ። የእግዚአብሔርን ቃል ሲናገሩ የፈዘዙ ራሳቸው ጸሎት የሚያስፈልጋቸው ናቸው። እግዚአብሔር በመካከላችሁ ያስቀመጣቸውን ታናናሾችና ታላላቆች በኃይሉ እንዲዳስሳቸው ቤተ ክርስቲያን ጉልበቷን አጥፋ የሰማዩን ዙፋን የጸጋ ዙፋን ያደረገልን የእግዚአብሔር ልጅ ባለበት ቦታ ምሕረት አለ፣ ቸርነት አለ። እግዚአብሔር ዛሬም ያያል። እግዚአብሔር ዛሬም ይጎበኛል። ባላችሁበት ቤተ ክርስቲያን በታማኝነት ሆናችሁ አምላኬ የእግዚአብሔር ልጅ ኢየሱስ ክርስቶስ ሞቶ የተነሳ በሰማይና በምድር ሥልጣን ያለ የጌቶች ጌታ የሆንክ ባለሁበት ቤተ ክርስቲያን ክብርህን ግለጥ፣ ኃይልህን ግለጥ፣ እጅህን ዘርጋ ብትሉት ኢየሱስ ታማኝ ነው፣ ታማኝ ነው፣ ታማኝ ነው። ወገኖች የእግዚአብሔር ስም የተባረከ ይሁን። ስለዚህ ብዙ እንደዚህ ያሉ አይነት ነገሮች የሚነሱ ነገሮች እኔ መልሱ ይሄው ነው። በጣም አንዳንድ ሰዎች የሚጠይቁትን ስፔሲፊክ ጥያቄ ለመመለስ አስፈልጊ አይመስለኝም። የእግዚአብሔር ስም የተባረከ ይሁን። ስብከቴን አልጀመርኩም፣ በጥያቄው ነው እንመለስኩላችሁ። አጭር ጸሎት እናድርግና ዛሬ ላካፈለው የሚገባውን እግዚአብሔርን ቃል አካፍላችኋለሁ። ክብር ለጌታ ይሁን። የእግዚአብሔር ስም የተባረከ ይሁን። ሉል እግዚአብሔር እጁን እንዲዘረጋልን ለኔም ለእናንተም ጸልዩ። ክብር ለእግዚአብሔር ይሁን። የእግዚአብሔርን ቃል አነባለሁ። ትኩረትም ሰጥበትን የእግዚአብሔርን ቃል አነባለሁ። የእግዚአብሔር ስም ብሩክ ይሁን። እንግዲህ እንደዚያ እንዳለመታዘዝ ምሳሌ ማንም እንዳይወድቅ ወደዚያ ረፍት ለመግባት እንትጋ። የእግዚአብሔር ቃል ያው ነውና የሚሰራም ሁለትም አፍ ካለው ሰይፍ ሁሉ ይልቅ የተሳለ ነው፣ ነፍስንና መንፈስንም ጅማትንና ቅልጥምንም እስኪለይ ድረስ ይወጋል፣ የልብንም ስሜትና አሳብ ይመረምራል። እኛን በሚቆጣጠር በእርሱ ዓይኖቹ ፊት ሁሉ ነገር የተራቆተና የተገለጠ ነው እንጂ በእርሱ ፊት የተሰወረ ፍጥረት የለም። እንግዲህ በሰማያት ያለፈ ትልቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለን ጸንተን ሃይማኖታችንን እንጠብቅ። ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ነው እንጂ በድካማችን ሊራራልን የማይችል ሊቀ ካህናት የለንም። እንግዲህ ምሕረትን እንድንቀበል በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ። ልዑል እግዚአብሔር ወደ እውነት ሁሉ በሚመራን በአንተ ጸጋ በሕያው ቃልህ ተናገረን። ጌታ ሆይ የሚጠቅመንንና የሚረባንን የከበረውን ነገር አሳየን። አቤቱ በቅዱስ መንፈስህ በታገዘ ጸጋ ስር ሆነን እንድንማር እርዳን። እግዚአብሔር ሆይ በመልካም ምክር በዚህ ቦታ ተገለጥ። ኃይልህንና ሥልጣንህን በዚህ ቦታ አድርግ። ጌታ ሆይ ቅዱሱ መንፈስህ እያንዳንዳችንን ጌታ ሆይ ያንተን ድምፅ እንድንሰማ ምክርህና ሐሳብህ በልባችን ስፍራ እንዲያገኝ እንድትረዳን እንለምናለን። በጌታ በኢየሱስ ክርስቶስ ስም አሜን። ክብር ለእግዚአብሔር ይሁን። ቤተ ክርስቲያን ከሚያስፈልጋት ነገር በጣም 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 አስፈላጊ ነው ብየምለው አገልጋዮች፣ የሚገለገሉ ሰዎች ልብ ልሉት የሚገባ ትልቅ ምስጢር ስለ እግዚአብሔር ቃል መናገር እፈልጋለሁ። ሐዋርያው ጳውሎስ ዕብራውያንን መጽሐፍ እንደ ጻፈ በመውሰድ ብንወስድ ይቀለኛል በበኩሌ። እና ሐዋርያው ጳውሎስ በዚህ ቦታ ላይ ቁጥር 11 ላይ እንግዲህ እንደዚያ እንዳለመታዘዝ ምሳሌ ማንም እንዳይወድቅ ወደዚያ ረፍት ለመግባት እንትጋ ይላል። ከበስተኋላ የሚያነሳው የአይሁዳውያኖችን ጉዳይ ነው። ሐዋርያው ጳውሎስ በዚህ በዕብራዊ ጸሐፊ በሚጽፋቸው መልእክቶች ውስጥ የሚያነሳቸው በርካታ ነገሮች አሉ። ከቶውንም የዕብራውያንን መጽሐፍ ለመጻፍ ምክንያት የሆነው አንዳንድ ጸሐፊዎች እንደሚናገሩት እነዚህ አይሁዳውያኖች የተጻፈላቸው የዕብራውያን ሰዎች አይሁዳውያን ወደ ጌታ የመጡ ጌታን የተቀበሉ ክርስቲያኖች ናቸው። ይሁን እንጂ በክርስትና ሕይወታቸው ጌታን ከተቀበሉ በኋላ ብዙ ጥያቄ የመጣባቸው ይመስላሉ። እና አንዳንድ ጸሐፊዎች ምን ይላሉ? እነዚህ ክርስቲያኖች ክርስቶስን ከተቀበሉት በኋላ እንዳሰቡት ሁሉ ነገር ከሱ ትርፍ አላተረፉ። እስኪ በዓይነ ሕሊናችሁ ተመልከቱ። በብሉይ ኪዳን እግዚአብሔር ሰው ሲያስነሳ፣ ታላቅ ሰው ሲሆን፣ እንኳን መሲህ ንጉሥ እንኳን ሲነሳ፣ በመሳፍንት ዘመን መሪዎች ሲነሱላቸው፣ ድል ሲያስገኙ፣ የእስራኤል ጠላቶች ሲንበረከኩ፣ እስራኤል ሲያሸንፍ ነው የሚታየው። እግዚአብሔር መልካም በሆነ መሪ መልካም ነገር ለሕዝቡ ሲያደርግ ነው የሚታየው። ነገር ግን መሲሁ ደግሞ ከነዚህ ሁሉ ይበልጣል። ከዘፍጥረት ምዕራፍ 3 15 ጀምሮ ሲነገርለት የነበረው መሲህ እንደ ተጓጓው እንደ ተጠበቀው በጊዜው መጣ። ልብ በሉ፣ በመጽሐፍ ቅዱስ ውስጥ አንድ ሰው እንኳን ምሳሌ አድርገን እንውሰድ፣ ስምዖን የሚባለው የእግዚአብሔር ሰው በሉቃስ ወንጌል ላይ የተጻፈውን እንውሰድ። ስምዖን ጻድቅ ትጉ የሆነ ሰው ነበር። የእስራኤልን መጽናናት ይተባበቅ ነበር። መንፈስ ቅዱስ በርሱ ላይ ነበረ ሰው ነበር። እግዚአብሔር በመንፈሱ በእግዚአብሔር የተቀባውን መሲህ ሳይ ሞትን እንደማይ ተነግሮት በትጋት ይጠብቅ ነበር። የሚጠብቀው ሁለት ነገር ነው። የእስራኤልን መጽናናት ነው። እግዚአብሔርም ደግሞ እንዳረጋገጠለት መሲሁ በዙ ዘመን እንደሚመጣ ስለነገረው ይሄንን ይጠብቅ ነበር። ይህ ሰው ጌታ ኢየሱስ ክርስቶስ በሕፃንነቱ ወደ ቤተ መቅደስ በእናቱ በማርያምና በዮሴፍ አማካይነት ሲወሰድ በቤተ መቅደስ አልነበረም። በመንፈስ ቅዱስ አማካይነት ከቤቱ ወደ ቤተ መቅደስ ይሄዳል። ብላቴናውን ኢየሱስን ከእናቱ ከማርያም እጅ ወስዶ አይኖቹን አንስቶ እንደዚህ ሲል ጸለየ። እግዚአብሔርን ሲለምን አሁንም ጌታዬ ሆይ አለ፣ ባሪያህን እንደ ቃል በሰላም ታሰናብተዋለህ ብሎ የስንብት ጸሎት ጸለየ። ገና ኢየሱስን በሕፃንነቱ አይቶ ጠገበ። የእግዚአብሔር መንፈስ በላዩ ላይ ያለው የኢየሱስን ማንነት አሳየው። ታሰናብተኛለህ አለ። ደስ አለው ኢየሱስን ሲያየው። ክብር ለእግዚአብሔር ይሁን። እና አብርሃም ከሩቅ አይተው ተሰገዱ። ይሄ ደግሞ ኢየሱስን ተቀብሎ እግዚአብሔርን አሁን አመሰገነ። ስንብት ጠየቀ። ለምንድን ነው ይሄን ያለው? ምክንያቱን ራሱ ሲናገር አይኖቼ በሰዎች ሁሉ ፊት ያዘጋጀውን ማዳንህን አይተዋል አለ። ለስምዖን መዳን ልምምድ አይደለም፣ ኢየሱስ ነው። ለስምዖን በሰዎች ሁሉ የተዘጋጀው መዳን የእግዚአብሔር ልጅ እሱ ራሱ ማንነቱ ነው። ሃሌሉያ። አይኖቼ በሰዎች ሁሉ ፊት ያዘጋጀው ማዳንህን አይተዋል። ይህም ለሕዝብ ለእስራኤል ክብር፣ ለአሕዛብም ሁሉን የሚገልጥ ብርሃን ነው አለ። ኢየሱስን በመንፈስ እያየ ነው ይሄን የተናገረው። ጌታ ኢየሱስ ክርስቶስ ተወለደ፣ አደገ። እስራኤላውያኖች ሁሉ መሲህን ከማጀት እስከ አደባባይ ጠብቁት ነበር። ሳምራዊቲቱ ሴት እንኳን መሲህ ሲመጣ ይነግረናል እባክህ አለችው። የኢየሱስን ተስፋ ለኢየሱስ ነገረችው። ጌታ ኢየሱስ ክርስቶስ የምነግርሽ እኔ እርሱ ነኝ አላት። ብዙዎች የተማሩ የሚያውቁ የት ይወለዳል ሲባሉ መጽሐፍ እየፈለጉ እየገለጡ የት እንደሚወለድ ኢየሱስ ክርስቶስን ስፔሲፊክ የሆነ ቦታ የሚናገሩ ሰዎች ጌታ ኢየሱስ ክርስቶስ ተአምር እየሰራ በአይን በጋድ ተገልጦ ሊያውቁት አልቻሉ። በመጨረሻ ከናካቴው ሰቀሉት። የተከተሉት አንዳንዶቹ ደቀ መዛሙርት መንግስት ነበር ጥያቄያቸው። ቢያዩ መንግስት የለም። ደቀ መዛሙርቱን ታውቃላችሁ፣ በመጨረሻ በዮሐንስ ወንጌል ላይ አሳ ሲያጠምዱ ነው እንደገና ያገኛቸው። ከሞት በተነሳበት ጊዜ በኤማውስ መንገድ ላይ የነበሩት እነ ቀለዮጳን በመንገድ ላይ ያገኛቸው። ጌታ ሞቶ መነሳቱን ከሴቶቹ ከነ ማርያም እንኳን ከሰሙ በኋላ እስቲ ለክርስቶስ ነገር አይገባቸውም ነበር። ያስተማረው ሁሉ አይገባም ነበር። እኔ ይህን ሳስብ ለእግዚአብሔር ሕዝብ እንደራራ ሆናለሁ። እውነቴን ነው የምነግረው። ያን ሁሉ 3 ዓመት ያህል ጌታ ኢየሱስ አስተምሯቸው አይገባቸውም። ጌታ ኢየሱስ ክርስቶስ ኢየሱስ ራሱ ይላል። አይኖቻቸው ተይዘው ከነሱ ጋር አብሮ ይሄድ ነበር። ኢየሱስ ስለ ኢየሱስ ይጠይቃቸዋል፣ እነሱም ለኢየሱስ ስለ ኢየሱስ ይነግሩታል። ኢየሱስ ከነሱ ስለ ኢየሱስ እየሰማ እሱም ስለ ኢየሱስ ለነሱ እየነገረ ይጓዙ ነበር። አይኖቻቸው ተይዟል፣ ልባቸው ግን ይቃጠላል። ክርስቶስ ኢየሱስን ማወቅ ልዩ ነገር ነው። እግዚአብሔር ካልሰጠ ሊሆን አይችልም። እነዚህ ደቀ መዛሙርት እኛስ አሉ ተስፋቸው መሲሁ ሲመጣ ለእስራኤል መንግስትን ያመጣል ብለን ነበር፣ ነገር ግን ተሰቀለ፣ ዋጋው ሁሉ አከተመ የእሱ ነገር ብለው ነበር ያሉት። ኢየሱስ ክርስቶስ መከራ መቀበሉ መጀመሪያ እንደሆነ ከዛ በኋላ እኮ እንደሆነ ክብር ሲነግራቸው ሲያስረዳቸው ተስፋቸው ለመለመ፣ አዩት፣ ደስ አላቸው። ወደ ደቀ መዛሙርት ሄዱ። ለደቀ መዛሙርቱ ራሱን ገለጠ በተደጋጋሚ። አይ አሁን ነው በቃም፣ አሁን ያኔ የገደሉት ሁሉ ዛሬ ሊያፍሩ ነው አሉ። መንፈስ ቅዱስ ተሞሉ፣ በኃይል ተሞሉ፣ በድፍረት ተናገሩ። 3000 ሰዎች ተጨመሩ። ቤተ ክርስቲያን ተጨናነቀች። ሰዎች ሁሉ ደቀ መዛሙርትን ያከብሩ ይፈሯቸው ሁሉ ጀመር። የዋሸው ሁሉ ድብን ይላል።
ተአምራት ድንቅ ነገር ይካሄድ ጀመር። በኢየሩሳሌም ቤተ ክርስቲያን ታላቅ ስደት ድንገት መጣ። ምንድነው ይሄ ነገር? ከመሞቱ በፊት መንግስት ያመጣል ብለን ተስፋ አድርገን ነበር። እና ሲሞት ተስፋችን ሲቆረጥ በትንሳኤ ተስፋው ለተስፋችን ለመለመ። አሁን ደግሞ ተነስተዋል ብለን ተጽናንተን በእምነት ተሞልተን ይሄ ሁሉ ተደርጎ እግዚአብሔር ይመስገን ይያልን ስንል እንደገና በስደት እሳት ብትንትናቸው። ምንድነው ይሄ ክርስትና? እግዚአብሔር የቀባው ሰው ሲነሳ በረከት ይመጣል። እግዚአብሔር የቀባው ሲነሳ መሲህ ሲመጣ ኃይል ነው፣ ድል ነው፣ ማሸነፍ ነው። ለምንድነው መረታት የሚሆነው? ውድ ወገኖቼ ሃይማኖታችን ባህሪው እንደዚህ ነው። ሃይማኖታችን ባህሪው እንደዚህ ነው። ይሄንን ሪቨርስ ማድረግ አንችልም። ዛሬ በዓለም ዙሪያ መከራ የሚቀበሉ ወንድሞች አሉ። ዛሬ እኛውን መከራ ስለማንቀበል መቼም ክብር ለእግዚአብሔር ይሁን ማለት እየፈራው ልበላችሁ፣ ተመስገን እንበል ቢያንስ ቢያንስ። ግን ስደት ሊመጣ ይችላል፣ አይታወቅም። አያችሁት? ጌታ ኢየሱስ ክርስቶስ መዘዘኛ ነገር ነው የሚያስከትለው። ኢየሱስን ማመን መዘዝ ያስከትላል። ሰይፍ ነው እኔ ይዤ የመጣሁት ነው ያለው። ሰዎችን ከሰዎች የሚያስማማ አይደለም። እናትን ከልጅ የሚለይ፣ አባትን ከልጅ የሚለይ፣ ለሰው ቤተሰቦቹ ጠላት እንዲሆኑ የሚያደርግ ሃይማኖት ነው ሃይማኖታችን። ክብር ለእግዚአብሔር ይሁን። ስለዚህ ጌታ ኢየሱስ ክርስቶስ በስደት በተናቸው። እነ እስጢፋኖስ ሞቱ። ነገር ግን በዛ ስደት ውስጥ ግን አቅም አግኝተው እስጢፋኖስን ለመቅበር የቻሉት በጸሎት የተጉ አይሁዳውያን ነበሩ። ታላቅ ልቅሶ እያለቀሱለት ጸሎት ጸጋ ይሰጣል። ስለ ጸሎት ሳስተምር ሁሌ ምሳሌ ማረገው ይሄ ነው። በመከራ ውስጥ ብርታት ያለው የሚጸልይ ሰው ብቻ ነው። የሚዘምር እንዳይመስላችሁ፣ የሚዘምር አይደለም፣ የሚጸልይ ሰው ነው በመከራ ዘመን ኃይል ያለው። ጌታ ኢየሱስ ክርስቶስ በእንደዚህ ያለው ሁኔታ ለተበተኑት እያሉ ነው ደብዳቤ የሚል ለተበተኑት የክብር እምነት ተካፋይ ለሆናችሁ እየተበተኑ የክብር እምነት አለ እንዴ? አለ። ሃሌሉያ። እየተበተኑ የክብር እምነት አለ። እየታሰሩ የክብር እምነት አለ። በቅራቅንቦ እምነት የወንጌል የክብር እምነት ዋጋ አጣም። እግዚአብሔር ይመስገን። ዛሬ በአስመራ ውስጥ እየተሰደዱ መከራ የሚቀበሉ ወንድሞቻችን እምነታቸው የክብር እምነት ነው። የቅራቅንቦ ለቃሚዎች ያላቸው እምነት የነጋዴ እምነት ነው። ባዶ የሸቀጥ እምነት ነው። እምነታቸው በእሳት እየተፈተነ ያላቸውን እያጡ ኢየሱስ ክርስቶስን ብቻውን ያስቀረ ልብ ያላቸው ሰዎች የተባረኩ ናቸው። ክብር ለእግዚአብሔር ይሁን። እነዚህ አይሁዳውያኖች፣ ዕብራውያኖች ይሄ መጽሐፍ ሲጻፍላቸው ይሄ ኢየሱስ ክርስቶስ ከሙሴ ይበልጣል፣ ከኢያሱ ይበልጣል፣ ከመላእክት ይበልጣል፣ በብሉይ ኪዳን ካሉት ይበልጣል፣ ያተረፍነው በሱ ምንድን ነው እያሉ የሚቸገሩ ይመስላል ከጽሑፉ ሲታይ። ስለዚህ ሲናገራቸው ምን አለ? ከጥንት ጀምሮ እግዚአብሔር ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ ተናገረን ይላል። ለአባቶቻቸው በብዙ አይነትና በብዙ ጎዳና በነቢያት እንደተናገረ ይናገርና ቀጥሎ ሲናገር ልጁን ከስምንት መግለጫዎች ባላነሰ ሁኔታ ከቁጥር 1-3 ባለው ክፍል ብቻ የኢየሱስን ማንነት በሚያስደንቅ ሁኔታ ይናገራል። ልጁ ይለዋል፣ ዓለማትን የፈጠረበት ይላል፣ የክብሩ መንጸባረቅ የባህሪው ምሳሌ ያለው ይላል፣ ሁሉን በስልጣኑ ቃል የደገፈ የእኛን ኃጢአት በራሱ ያነጻ በሰማያት በግርማው ቀኝ የተቀመጠ የእግዚአብሔር የክብሩ ነጸብራቅ የሆነ እንዲህ ባለ ልጅ ነው የተናገረን ይላል። ምስጢር ልንገራችሁ። ማንም ነቢይ ነቢይነቱ የሚታየው ዘሩ ማንነቱ እየተነገረ አይደለም። ይሄ ነቢይ ማን እንደሆነ ታውቃለህ? የከሌ ልጅ እኮ ነው። ኦ ነው እንዴ? ኦ ይሄስ ከሆነ አምናለሁ የሚባል ነገር የለም። የነቢይ ክብሩ ያለው በዘሩ በማንነቱ በአይደንቲቲው አይደለም፣ የሚናገረው ትንቢት መፈጸም ወይም አለመፈጸሙ ነው። መልእክቱ ከእግዚአብሔር መሆን አለመሆኑ የሚፈተነው በነቢዩ ማንነት አይደለም። የኔና የእናንተ ግን ማንነቱ በተገለጠው በእግዚአብሔር ልጅ በእሱ ማንነት ላይ ነው ሃይማኖታችን የተመሰረተው። በሰራው ስራ ላይ አይደለም። ኢየሱስ ማነው? ክርስትና ነው ኢየሱስ። ክብር ለእግዚአብሔር ይሁን።
ስለዚህ ኢየሱስን ማንነት ዲስክራይብ ያደርግላችኋል። ለምን እንደሆነ ታቃላችሁ? በነቢያት የተናገረው መጽሐፍ ላይ ተጽፏል። በኢየሱስ የተናገረው ምንድነው መልእክቱ?
መልእክቱ ኢየሱስ ራሱ ነው።
መልእክቱ ኢየሱስ ራሱ ነው። እኔ ህይወት ነኝ አለ። እኔ የህይወት እንጀራ ነኝ አለ። ኢየሱስ ክርስቶስ እኔ የዓለም ብርሃን ነኝ አለ። መልእክቱ ኢየሱስ ነው። እኔ መንገድ ነኝ፣ ከኔ በቀር ወደ አብ መጣ የለም አለ። መንገዱ እሱ እንደሆነ ነው የተናገረው። ወደ እግዚአብሔር መንግስት መግባት ያለ እሱ እንደማይቻል ነው። ኢየሱስ ራሱ መልእክት ነበር። ከነቢያት ሁሉ የሚያስበልጠው ነቢያት የእግዚአብሔርን ቃል ተቀብለው ሲያስተላልፉ፣ ኢየሱስ ግን ከነሱ ይበልጣል። መልእክቱ እሱ ራሱ ነው። ክብር ለእግዚአብሔር ይሁን። ነቢያት ወደ እሱ ሲያመለክቱ፣ እሱ ደግሞ ወደ ራሱ ነው። ወደ እኔ የሚመጣ ቢኖር የሚል ጌታ ነው። ኢየሱስ ከማንም ከነቢያት አታወዳድሩት እያለ ይከለክላቸዋል። ከመላእክትም ይበልጣል አላቸው። መላእክቶች ሁሉ ወደ ዓለም ሲገባ እንዲሰግዱለት የተደረጉ ናቸው። ለእነሱ የሚለዋወጥ ባህሪ የሚሰጣቸው ፈጣሪያቸው ነው አላቸው። የእግዚአብሔር መላእክት ሁሉ ይሰግዱለታል። ገብርኤል ይሰግድለታል። ኪሩቤል፣ ሱራፌል፣ ሚካኤል፣ በሰማያት ያሉ እልፍ አላፋት መላእክት አንዳቸውም አይቀሩም፣ ሁሉም ይሰግዱለታል። ኢየሱስ የእነሱ ፈጣሪ፣ ከእነሱ ስግደትን በድንግል ከድንግል ማርያም ሲወለድ በሥጋ በተወለደበት ጊዜ ክብሩን ያላጣ ፍጹም አምላክ ስለሆነ ሁሉም ይሰግዱለታል። ዙፋኑ ከጥንት ከዘላለም እንደሆነ ሰማይና ምድርን እንዳሮጌ ጨርቅ የሚጠቀልል ጌታ ነው። ሁሉ ሲያልፉ የማያልፍ ጌታ ነው። ሰማያትን በስልጣኑ ቃል ባለ ባዶ ስፍራ ላይ አንጠልጥሎ የሚያሽከረክራቸው ኢየሱስ ነው። በስልጣኑ ሁሉን የሚደግፍ ጌታ ነው። ስለዚህ ኢየሱስ ክርስቶስ ከመላእክት ይበልጣል፣ ከነቢያት ይበልጣል አላቸው። ከዛም ከሙሴ ይበልጣል አላቸው። ሙሴ እንደ ልጅ እንደ ሎሌ ነው በእግዚአብሔር ቤት የታመነው። ነገር ግን ኢየሱስ ክርስቶስ እኔና እናንተን ማደሪያው ያደረገ የእሱ ቤት ነን ይላል። ኢየሱስ ክርስቶስ የቤቱ ባለቤት ነው። ቤተ ክርስቲያንን አካሉ የሚያደርግ ነው። የእግዚአብሔር ልጅ ኢየሱስ ክርስቶስ ማደሪያዎቹ ነን። ለተቀበሉት ሁሉ በስሙ ለሚያምኑት ለእነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን የሚሰጥ ነው። ክብር ለእግዚአብሔር ይሁን። የኢየሱስ መንፈስ የሌለው የእሱ ወገን አይደለም። ኢየሱስ ከሙሴ ጋር አይወዳደርም። ክብር ለእግዚአብሔር ይሁን። መላእክቶችን ያልታዘዘ፣ በመላእክት የተነገረውን ያላዳመጠ ሁሉ የጽድቅን ብድራት ተቀብሏል። እንዲህ ያለውን ታላቅ ጌታ በእሱ የመጣውን መዳን የማይቀበል ሰው እንዴት ያለ የሚብስ ቅጣት ይገባዋል እያለ ያስጠነቅቃል ምዕራፍ 2 ላይ። ሙሴንም ያልሰሙት እንዴት በበረሃ ላይ እንደተቃጠሉ ይነግራቸዋል። ኢያሱ የእስራኤልን ሕዝብ የመራ ሕዝብ ነው። እሱን ደግሞ ከእሱ ጋር ያወዳድረዋል። ኢያሱ ሊያሳርፋቸው አልቻለም። ነገር ግን ለእግዚአብሔር ሕዝብ ሌላ የረፍት ቀን ተነግሯል ይላል። አሳራፊ ኢየሱስ ነው ይላል። ክብር ለእግዚአብሔር ይሁን። በዚህ በማነብላችሁ ክፍል እኔና እናንተን ወደ ረፍቱ ኢየሱስ እንዴት እንደሚያገባን ይናገራል። እንዴት ነው የሚያገባን? ዕብራውያን ምዕራፍ 4 ላይ ያነበብኩትን እንደገና ልብ እንበልና እንመልከተው። እንግዲህ እንደዚያ እንዳለ መታዘዝ ምሳሌ ማንም እንዳይወድቅ ወደዚያ ረፍት ለመግባት እንትጋ ይላል። ቤተ ክርስቲያን የእግዚአብሔርን ቃል መስበክ ያለባት ቅዱሳን ትጋት እንዲኖራቸው እንጂ ኃጢአትና መጥፎ ሕይወት አለመታዘዝ ያደነዘዘውን ሕይወታቸውን ለመደለል አይደለም። የትጋት ማምጫ ነው። የእግዚአብሔር ቃል የትጋት መቀስቀሻ ነው በሉ። ክብር ለእግዚአብሔር። ቤተ ክርስቲያን የምትሄዱት ውድ ወገኖቼ እግዚአብሔር የትጋት ሕይወት እንድናገኝ እንድንማር ነው። ጤናማ ቤተ ክርስቲያን የእግዚአብሔር ሕዝብ ከጌታ ጋር የሚሄድበትን መንፈሳዊ ኃይሉ እንዳይጠፋ፣ እንዳይደበዝዝ፣ ሞመንተሙ እንዳይቀንስ፣ በግለት እንዲሄድ የሚረዳ ጸጋ እንዲገለጥ ነው የምታስተምረው። ክብር ለእግዚአብሔር። የእግዚአብሔር ሕዝብ በኃጢአት እየወደቀ እየደለለች በክርስቶስ ጸጋ የሚያደነዝዝ ትምህርት እያስተማረች ቤተ ክርስቲያን ጤናማ ልትሆን አትችልም። ምክንያቱም የእግዚአብሔር ቃል የሚነገረው ለድለላ አይደለም።
ምን እንደሚሰራ እግዚአብሔር ቃል ተመልከቱ። እንግዲህ እንደዚያ እንዳለ መታዘዝ ምሳሌ ማንንም እንዳወድቅ ወደዚያ ረፍት ለመግባት እንትጋ ካለ በኋላ የእግዚአብሔር ቃል ሕያው ነውና ይላል። የትጋት ምንጩ የእግዚአብሔር ቃል ነው በሉ። አይዞኝ ብሎ ትጋት የለም በመንፈሳዊ እሱ ሳይኮሎጂ ነው። እውነተኛ ትጋት የሚገኘው በእግዚአብሔር ቃል ነው። ይሄ የእግዚአብሔር ቃል ምን አይነት ቃል እንደሆነ ተመልከቱ። የእግዚአብሔር ቃል ሕያው ነውና ይላል። ኦ ሃሌሉያ! እኔ ይህንን ተንበርክኬ በሰበኩ ነው ደስ የሚለኝ ወገኖቼ። የእግዚአብሔር ቃል ሕያው ነውና ውድ ወገኖቼ፣ ዛሬ ብዙዎቻችን የማንበብ የመማር መንፈሳዊ ነገር የተካነን ያወቅን ይመስለናል። እንጠንቀቅ፣ እንጠንቀቅ። የምናገለግለው ቃል ሕያው ቃል ነው፣ መጽሐፍ አይደለም። ምንም እንኳን በመጽሐፍ ቢጻፍ የእግዚአብሔር ቃል ሕያው ቃል ነው። ሕያው ቃል ነው፣ የሚሰራ ቃል ነው። ማንም አገልጋይ ይሄንን ቃል እንዲሰራም ሕያውም እንዲሆን የማድረግ ስልጣን ያለው አገልጋይ የለም፣ አይኖርም። የእግዚአብሔርን ቃል ሕያው ያደረገው የቃሉ ባለቤት ሕያው ጌታ ነው። ክብር ለእግዚአብሔር ይሁን። ስለዚህ መጽሐፍ ቅዱስ በራሱ በውስጡ ኃይል አለው። ዛሬ መጽሐፍ ቅዱስን ጸጋ እንደጎደለው የሚቆጥር ምዕመን ነው ያለው። ይሄ እርግማን ያመጣል ወገኖቼ። ሕያው የሆነው ቃል የእግዚአብሔር ቃል፣ የትጋትና የመቀስቀስ ጉልበት የሚያመጣው የእግዚአብሔር ቃል በውስጡ ከእግዚአብሔር የተቀበለው ጸጋ የተሞላ ቃል ነው፣ መንፈስ ያለበት ቃል ነው። ሐዋርያው ጳውሎስ ለጢሞቴዎስ ሲጽፍለት ከሕፃንነት ጀምር መዳንን የሚያስወርሱትን ቅዱሳን መጻሕፍትን አውቃል ይለዋል። የእግዚአብሔር ቃል ምንድን ነው ይለዋል? ሕያው ነው። ምን አለበት? የእግዚአብሔር መንፈስ ያለበት መጽሐፍ ይላል። ቅዱሳት መጽሐፍት ሁሉ የእግዚአብሔር መንፈስ አለባቸው። እዚህ አገር በነበርኩበት ጊዜ መጥፎ የሆነ ሰይጣናዊ አጋንንታዊ አሰራር ቤተ ክርስቲያን ገብቶ ነበር። ሰዎች ኮንፈረንስ ያዘጋጁ በጸጋ የሚያገለግል በቃል የሚያገለግል እያሉ ይጠራሉ። በቃል የሚያገለግለውን በጸጋ ከሚያገለግል ይለያሉ። በቃል የሚያገለግለው ቃል ብቻ ተናግሮን የሚወርደው በእንዲህ ያለ ክላሲፊኬሽን ስለመደቡ ቃሉን አስተምረው ቁጭ ይላሉ። እንዴት ያለ እርግማን ነው ይሄ! ራቁት የሚያስቀር እርግማን። በጸጋ የሚያገለግለው ጸጋ ያለው የተቀባ ይባላል። ሰዎች አቧራ ሜዳ ላይ በየተለያየ ኮንፈረንስ በክፍለ ሀገር ሲሄድ አይቻለሁ። እንዲህ የሚያምሽ ብሎ ስላለ ሰውየው ብቻ ላሉ የተፈወሰው አንድ ሴት ነች። የሚጮሁ ማዕት ነው። አንድ ሰው እንኳን ብቅ የሚል የለም። ስንት ውሸት፣ ስንት አይነት ማጭበርበር አይቻለሁ። ውድ ወገኖቼ የእግዚአብሔርን ሕያው ቃል ለእንደነዚህ ያሉ አይነት መገለጦች ዋጋ አድርጎ መክፈል ቤተ ክርስቲያንን ዋጋ ያስከፍላታል፣ ዋጋ ያስከፍላታል። የምትታነጽበትን ሕያው ቃሉን ያቃለለች ቤተ ክርስቲያን፣ ያቃለለ ምዕመን ድሃ የድሃ ድሃ ይሆናል። እግዚአብሔር ከእንደዚህ ያለ አይነት ወራዳ ምርጫ እግዚአብሔር ቤተ ክርስቲያንን ይታደግ። ለምን? እንደ እግዚአብሔር ቃል ያለ ምንም የለም። ክብር ለእግዚአብሔር ይሁን። እንደ እግዚአብሔር ቃል ያለ ምንም የለም። መዳንን የሚያስወርስ ቃል ነው። በእኔና በእናንተ ሕይወት ውስጥ እዚህ ላይ እንደምታዩት ለመንፈሳዊ ትጋት እንቅፋት የሆነብንን ነገር ከውስጣችን እየወጋ እየመረመረ በውስጣችን የተቀየጠውን ነገር እየለየ እኛን ቅዱሳን ትጉሃን የሚያደርገን የእግዚአብሔር ቃል ብቻ ነው። ክብር ለእግዚአብሔር ይሁን። እንደዚህ ያሉ መገለጦች የእግዚአብሔር ጸጋ ስጦታዎች ሊሆኑ እንደሚችሉ የተጠበቀ ነው። ፕሊስ አደራ። ነገር ግን የእግዚአብሔርን ቃል ጥለን እነዚህን ብንፈልግ እንዋረዳለን። እግዚአብሔር ይህን እንድናስተካክል ይርዳል። የብዙ ክርስቲያኖች ትልቁ ችግራቸው ምንድን ነው? የእግዚአብሔር ቃል ሲሰበክ መንፈስ ቅዱስ አልባ በሆነ መንገድ
ቴክስት ቤዝድ የሆነ መጽሐፍ ላይ ብቻ የተመሰረተ ስብከት ይመስላችኋል?
አይደለም፣ አይደለም፣ አይደለም። እኔ ከግል ህይወቴ ልንገራችሁ። ድሮ ትንቢት እናገር ነበር በጌታ ገና አዲስ ክርስቲያን ሳለሁ በመንፈስ ቅዱስ እንደተሞላው። ሰዎች ፕሊስ ይሄን ስናገር ይሄ የኔ ነገር መመሪያ ለማንም ሰው እንዲሆን እኔ ፍላጎት የለኝም። የኔ ለምምድ መመሪያ አይደለም። ፕሊስ አደራ አላችኋለሁ። ለምን በዚህ መንገድ እግዚአብሔር እንደመራኝ እኔ አላቅም፣ ግን የተማርኩትን ላካፍላችሁ። ትንቢት ስናገር ብዙ ጊዜ የእግዚአብሔርን ነገር ሰዎች እንዳዩ ነግረውኛል። ነገር ግን አንዳንድ ነገሮች አልተመቹኝም። ምክንያቱም ሰዎች አንዳንዴ የምናገርበትን አነጋገር ከሰዎች ስታይል ነው የወሰድኩት። የሰራው ጌታ እግዚአብሔር እንዲህ ይላል የሚል በላ ያለኝ የለም። መልእክት ስናገር ቅጥልጥል ሲበዛበት አየው። እኔ በዚህ ሁኔታ ሁለተኛ አልናገርም አልኩ። እግዚአብሔርን ጠየቅኩት። እግዚአብሔር ሆይ ሰዎችን መናገር ከፈለክ ቃልህ ያው ነው፣ ቃልህን ስጠኝ አልኩት። ቃልህን ስጠኝ፣ ቃልህ የማይናገራቸውን ሰዎች እኔ አልናገርም አልኩ። ከዚያን ጊዜ ጀምሮ በህይወቴ ያየሁትን ታሪክ ከሆስፒታል ስለወጣ ነው እንጂ የዛሬዋን ትምህርት ሳስተምር እዚህ ፊት ለፊት ቁጭ አድርጌው ይህንን ወንድም ምሳሌ ላደርግ እፈልግ ነበር። ግን ሆስፒታል ተኝቶ አሁን ሰርጀሪ አድርጎ አልጋ ላይ ነው ያለው። እነዚህ ሰዎች ባልና ሚስቶች ናቸው፣ ዘመዶቼ ናቸው፣ በጌታ ናቸው። እንደዚህ ያለውን ታሪክ ኮንሰንትሬትድ የሆነ ምሳሌ ስለሆነ በአንድ ቤተሰብ ህይወት ውስጥ ከ17 ዓመት ያላነሰ መንፈሳዊ ልምምድን ስገልጥላችሁ ውሸት እንዳልሆነ ማስረጃ ስለሚሆን ነው ይህንም ነገራችሁ። ከፈለጋችሁ ስማቸውን ነግሬ ሄዳችሁ ልታዩ ትችላላችሁ። እነዚህ ሰዎች በህይወታቸው እንቆቅልሽ ይኖራል እንደ ማንም ክርስቲያን እና የእግዚአብሔርን ቃል ንገረን ሲሉ እንደፈለግኩት የማልናገረው መብት የሌለኝ ቃል እንደሆነ ብዙ ጊዜ እግዚአብሔር እንዲታወቀኝ ያደረገኛል። የእግዚአብሔርን ቃል ቃል አካፍለን ሲሉኝ ምንም የለኝም እላቸዋለሁ። እንዴ እንዴት የለህም ይሉኛል። ምንም የለኝም፣ ባዶ ሆናለሁ። እና እግዚአብሔር ቃሉን ይሰጠኝ ጀመር። አንድ ቀን ማረሳው ማለዳ ጧት ከብላክ ላይን ሆስፒታል ወጥቼ ቤቴ ነው መሄድ ያለብኝ፣ ቤቴን አልፌው ልቤ በብዙ ደስታ ወደ እነሱ ሲናፍቅ አያለሁ። በልቤ ደስታ ወደ ቤታቸው እየገሰገስኩ ሄዳለሁ። ሲሄድ ባለቤቷ የለም፣ እሷ አለች። ሳገኛ ደስ አለኝ። እግዚአብሔር ይመስገን አልኩ። እህቴን በማግኘቴ ደስታ በመሞላት እየተገረምኩ እግዚአብሔር የሰጠኝን የደስታ ጸጋ እያጣጣምኩ አጠገቧ ቆምኩኝ። ይገርማል አልኩ። እቺ እህት አይነ ስውር ነበረች። ደስ አለኝ። እግዚአብሔር የሰጠኝን ጸጋ በውስጥ እያጣጣምኩ እያለሁ የእግዚአብሔር ቃል መጣ። እንዴት ድንቅ ነው! በእንዲህ ያለ ሁኔታ በተለያዩ ጊዜያቶች እነዚህ ሰዎች ብቻ አይደሉም፣ ምሳሌ ዛሬም በቸርች በማገለግልበት ቦታ ሁሉም አይሆን ነው የምነግራችሁ። የእግዚአብሔር ቃል በእንዲህ ሁኔታ ሲመጣ ከታሪካዊ ይዘቱ ያልወጣ መጽሐፍ ቅዱሳዊ ትርጉሙን ያላዛነፈ ማንም ቢያነበው የሚያየውን እውነት ነው የምናገረው፣ ግን የእግዚአብሔርን ቃል ነው የምናገረው። እና ለዚች እህት የመጣልኝን የእግዚአብሔርን ቃል ሳካፍላት እየየ ብላ ለቀሰች። ምነው እትዬ አልኳት ስላት እግዚአብሔር ተናገረኝ አለች። እንዴት አልኳት። ጠዋት ከባለቤቴ ጋር አብረን በዚህ ጉዳይ ጌታ ሆይ ተናገረን ብዬ አልቅሼ ለምኘው ነበር፣ ጌታ ተናገረኝ አለች። እግዚአብሔር ይመስገን አልኩ። ከዛ አንድ ቀን ማረሳቸው፣ እኔ ፎቶግራፊክ ሜሞሪ ነው ያለኝ። አንድ ቀን ጎማዎች ከምራ ምንም አይነ ስውር ብትሆን ባለሙያ ትጉ ሰራተኛ ነች፣ ልብስ ታጥባለች። ልብስ እያጠበች እያለ ልቤ በብዙ ደስታ እየናፈቃቸው እነሱ ቤት ይሄዳል። ሰዓት ልብስ ታጥባለች። በጣም ደስ አለኝ ሳገኛት እና እግዚአብሔር በሰጠኝ በውስጤ ደስታ ከእርሷ ጋር ቆሜ ዝም ብዬ ቆሜ እያለው የእግዚአብሔር ቃል መጣ። ተናገርኳት። እሷ ይሄንን ነገር በማየት ይሄንን ነገር ለካሸቱ እየነገረው ነው በጎን የሚልክብኝ አለች። ከዛ ባሏ ሲመጣ ነግረዋል አደለ ትሏለች። ምኑን? ይሄ ጠዋት የተነጋገርነውን፣ ይሄ ማታ የተነጋገር። አረ እኔ አላገኘሁትም። ኖ ነግረዋል። አረ እኔ አልነገርኩትም። ታዲያ ኬታ መጣው? እንዴ እግዚአብሔር ይናገረዋል። እንዴት እንደዚህ ሰው ከሰው ጋር እያለ የሚያውቀውን ያህል ሰው ሊያወራ ይችላል?
ኖ ይሄ ሊሆን አይችልም ትላለች። ከዛ እግዚአብሔር ትጾማለች አንዳንድ ነገሮች ምንም እንዳልሰማ ትፈልጋለች። ጥቂት ነገር ብቻ ነው መናገራችሁ ወገኖች። አንድ ጊዜ እነዚህ ባልና ሚስት በጣም መንፈሳዊ የሆኑ ሲመጡ እኔ ሁለተኛ አብሬ መተኝቶ እንደ ባልና ሚስት መሆን አልፈልግም አለችው። ለምን? የረከስኩ ይመስለኛል እኔ መንፈሳዊነት ይሁን ሊበላሽብኛል አለች። መኝታ እኮ ክብር ነው ቅዱስ ነው አላት። እኔ እንደዚህ ማድረግ አልፈልግም አለችው። ለምን ተስፋዬን አንጠይቀውም አላት። ኧረ እባክህ ስለ እግዚአብሔር በላርፈ ተቀመጥልኝ አለች። እንዳትጠይቃለች ቆይታ ያለሽ እግዚአብሔር ሲያናገረው ይላታል። እኔ ያኔ 4 ኪሎ ነኝ ያለሁት 4 ኪሎ ፍሬሽማን ተማሪ ነበርኩ። ልደታ ቤተ ክርስቲያን ልካኝ የጌታ አራት ሰጥቻ አንደርግራውንድ ቸርች ከዛ ወደ 4 ኪሎ ልሄድ ስል ልቤ ወደ እነሱ ጋር ይተጋል። በልቤ ውስጥ በጣም እግዚአብሔር ያቀርባቸዋል። በልቤ ውስጥ ባለ በእግዚአብሔር ደስታ ተሞልቼ እቤታቸው ሄዳለሁ። እና ሲሄድ ቤታቸው ቀረበኝ ቤታቸው ይገርማቸዋል። በጣም ቅርብ ይሆናል። እግዚአብሔር ሰዎችን ልባቸው ጋር ያመጣቸዋል። እንዴት የተባረከ ጸጋ ነው። ከዛ እነሱ ቤት ሄድኩና ሳገኛት አንዲት ልጅ ደግሞ ከደብረ ብርሃን መጣ ትፈልገኝ ነበር እና አታገኘውም እሱ እኮ ተማሪ ሆኗል ሲሏት ኧረ እባካችሁ ብላ አዝና ልትሄድ ወደ ደብረ ብርሃን ተዘጋጅታለች። ከተፍ ስል ይኸው እግዚአብሔር አመጣው አለች። በጣም ወዳት ነበር። አቀፍኳት፣ ሰላም አልኳት። ግን የመጣሁበትን ጸጋ እንዳላጠፋ ወደ ልቤ ተሰበሰብኩና ጌታ ሆይ ለምንድን ነው እዚያ መጣኝ? በጣም ደስ ይላል እነዚህን ወገኖች በማግኘት እንዴት ያለ በረከት ነው ያለው እያልኩ በዛ ውስጥ እያጣጣምኩኝ በውስጤ ተያዝኩኝ። ከዛ ያችን ልጅ የምመክራት ምክር መጣና አንድ ምክር ፐርሰናል ምክር መከርኳት። ከዛ ስለ ባልና ሚስት እንዳስተምር ይመጣልኛል። ትዬ ስንት ልጆች የወለደች ትልቅ ሴት ነች ትዬ ምላት እኔ ጻል ልጅ እያለው ያገባች ነች እንዴት ነው ይህንን መነግራት? ሌላ ወንድ የለም ሴት የለም እነዚህ ናቸው እቺ ደግሞ አላገባችም። ስለ ባልና ሚስት ምን ቸገረኝ? በጣም ደስ ይላል ይጣፍጣል የእግዚአብሔር ቃል። እግዚአብሔር በሰጠኝ በመልካሙ ጣዕሙ ነገርኳት። እግዚአብሔር አዳምና ሔዋን እንዴት እንደፈጠረ ባልና ሚስት እኔ ሰብኬም ማስተምር ነው ማላቅ ሳስተምር እትዬ ያለች ለቅሷን ቀጠለች። ደነገጥኩኝ። እንዴ ምን ነው እትዬ ምን ነው ስላት አይ እግዚአብሔር ላንተ ስለሰጠው ጸጋ ነው እግዚአብሔርን ማመሰግነው አለች። ይሄ ብርቅ ምን ነው ሆነባት አልኩኝ። እኔ ጸጋው ገፍትሮኝ ነው እንጂ የምናገረው ለትዬ ይጠቅማል ብዬ አይደለም። ለካ የትዬ ችግር ነው ይሄ። እግዚአብሔር ተናገራት። ክብር ለእግዚአብሔር ይሁን። ተደነቀች። እግዚአብሔር በግል ቃሉን ይናገራል። የእግዚአብሔር ቃል ሕያው ነው። እናንተ ትንቢት ነው የምትፈልጉት? ቃሉ ጋር ነው መልእክቱ ያለው ወገኖቼ። የእግዚአብሔር ቃል ነው ሕያው ወገኖቼ። ዋስትና ያለው የማይወሽ የእግዚአብሔር ቃል። ይሄንን ነው እኛ መጠማት ያለብን። ከዛ በኋላ እትዬ ሌላ ምሳሌ ልንገራችሁ። አንድ ቀን 3 ቀን ጾምና ጸሎት ይዛለች እና እኔ አላቅም ይሄንን እቤታቸው ከምሽቱ በዚህ ሀገር ስንት ሰዓት ነው? 10 ኦክሎክ ከምሽቱ 4 ሰዓት ላይ እግዚአብሔር ያሳያችሁ። ከምሽቱ 4 ሰዓት መብራቱ ሁሉ ይጠፋል ብዙ ሰው ቤት አይደለም። ከምሽቱ 4 ሰዓት ቤታችን ቤቴን አልፌው እነሱ ቤት ልቤ እየተጋገስግሽ ሄድኩኝ። እንዴ ማን አላሁን በሩ ሰፈሩ ሁሉ ጨልሟል ወገኖቼ። የኛ ቀበሌ እዚህ ነው እነሱ እዚህ ነው። ሲሄድ መብራቱ ጠፍቷል በሩ ተዘግቷል። ልቤ ውስጥ ያለውን እግዚአብሔርን ጸጋ ወደድኩት። እነሱ ጋር ነው የሚመራኝ ምን ላድርገው? አጥር ላይ ወጥቼ በሩን ከፈትኩት። ከፍቼ ገባሁ። ስገባ ትልቁ ቤት ውስጥ ልጆቹ ብዙ ጊዜ ይተኛሉ፣ እሷ ሰርቪስ ቤት አንዳንዴ ትተኛለች። ወደ ሰርቪስ ቤቱ ሳይ በሩ ገርበብ ብሏል፣ አልጋ ላይ ቁጭ ብላለች። ሰዓት ደስ አለኝ፣ ከፍቼ ገባሁ። ጌታ ይመስገን አልኩ። ታዲያ ስትያ አልኳት፣ ደስ አለኝ እሷን ሳገኛት። እግዚአብሔር ይመስገን። የእግዚአብሔር ጸጋ ውብ ጸጋ ነው። ከዛ ጠገቧ ቁጭ አልኩ። ብዙ ጊዜ ዝም ስል ግራ ይገባን ነበር፣ እየለመደችኝ ግን ገባት። እኔ ዝም ምለው ከጸባይ ሳይሆን ውስጤ የሚመጣው እግዚአብሔር ጸጋ ይወስደኛል። እዛ ውስጥ እገባለሁ፣ ደስ ይለኛል። በዛ በእግዚአብሔር ጸጋ ውስጥ እያለሁ እንዴ አረ ትተኛበት እንዴ
በዚህ አራት ሰዓት መጥቼ እንደገና ደሙ ላይ እስከሚርናይት ለምን ቆያለሁ? አረ ሊሂዳል ምንም በቃ የሚያስቀምጥ ነው እዛው ክረም የሚል ነው። ከዛ በደጋልኩና በቃ አትዬ እንግዲህ ሊሂድ ይያልኩ ልቤ ግን ይቀራል እሺ አይለኝም። ምንድነው ጌታ ሆይ አልኩኝ። የእግዚአብሔር ቃል መጣ። እግዚአብሔር ቃሉን ላከ። ከዛ ሳየው በርከት ያለ ነገር ነው ቁጭ አልኩኝ። ከዛ መንገር ጀመርኩ። ሲፈስ አብሪያት ነው የምመገበው አብሪያት ነው የምበላው ቃሉን። እጅግ ይጣፍጣል የእግዚአብሔር ቃል። በእውነት ሕያው ነው የእግዚአብሔር ቃል። እንዴት ይጣፍጣል እግዚአብሔር ሲናገር። የእግዚአብሔር ቃል መጣ። ሰጥ የመጣውን ሁሉ ተናገርኩ። ስቅስቅ ብላ ለቀሰች። ምንድነው ትዬ አልኳት። እኔ ዛሬ ሶስተኛ ቀኔ ነው ጾምና ጸሎት። እግዚአብሔር ሆይ ለምንድነው ማትናገረኝ ብዬ አዝኜ ተቀምጬ ነበር። እግዚአብሔር ግን መልሱን ሰጠኛለች። ውድ የጌታ ልጆች መጽሐፍ ቅዱስን እግዚአብሔር እናንተን የሚመክርበትን ከጉድለታችሁ ከድካማችሁ ትጉ ክርስቲያን ሊያደርጋችሁ ሊፈውሳችሁ የሚመጣውን የእግዚአብሔርን ቃል በሌሎች የጸጋ ስጦታዎች ብትለውጡት የድሃ ድሃ ትሆናላችሁ። ሕይወታችሁ አይሰራም። የሚሰራው ቃል የትንቢት ቃል አይደለም። ይሄ ቅዱስ ቃል ነው። እኔ ተሰርቻለሁ። ሰዎች ሲሰሩ አይቻለሁ። ክብር ለእግዚአብሔር ይሁን። እግዚአብሔርን ቃል የሚያገለግሉ ሰዎች በጣም ይሄን ሊያስተውሉ ይገባል። መጽሐፍ ቅዱስ ምንም እንኳን እንደ መጽሐፍ ብንገልጠው ምንም እንኳን ብናነበው ምንም እንኳን ልናብጠለጥለው የምንችልበት ሙያ ቢኖረን ወገኖቼ ሕያው ቃል ማገልገል ግን ሌላ ነው። It's different. ልዩ ነው። የቃሉ ባለቤት እግዚአብሔር ነው። ዛሬ እንደ ተሰጣ ቆሎ የእግዚአብሔርን ቃል እየዘረፍን የእግዚአብሔር ቃል ዘራፊዎች እግዚአብሔር ያልሰጣቸው ሰዎች መጽሐፍ ቅዱስን ከውስጡ እየመዘዙ ያወጡ እንደ መፈክር የሚጠቀሙበት ነገር ቤተ ክርስቲያንን እያደህያት ነው። እግዚአብሔር ቃል እግዚአብሔር የሚሰራበት እግዚአብሔር የሚልከው የእርሱ መልእክተኛ ነው። በዚህ ባነበብኩላችሁ ክፍል ውስጥ እኛን የሚቆጣጠር አለ ይላል። ሁላችሁን ያያችኋል። እያንዳንዳችሁን እዚያ ያላችሁትን ሁሉ እኔ ወንድሜን እያየው እሱን ማየት አልችልም። እሱን እያየው እህቴን ማየት አልችልም። አንድ ሰው በአንድ ጊዜ ነው የምናየው። ሁሉን ማየት አንችልም። እግዚአብሔር ግን በአንድ ጊዜ በዓለም ሁሉ ያለውን ያያል። ክብር ለእግዚአብሔር ይሁን። እንደኔና እንዳንተ በቅንድ በተሸፈነ አይን እንዲህ እያለ አይደለም ያየው። ኧረ እባክህ ዞር በል እኔና እንዳይኝ ቆይ በደንብ አላየኝ የሚባል አምላክ አይደለም። አሁን በዚህ ሰዓት ሁላችንን የሚቆጣጠሩ ሰባት አይኖች አሉት በምድር ሁሉ ላይ የተላኩ። ክብር ለእግዚአብሔር ይሁን። ይሄ እግዚአብሔር ዝም ብሎ ተመልካች አይደለም። ዝም ብሎ የሚመለከት አይደለም። ላየው ነገር መልስ ይሰጣል። ላየው ነገር መልስ ይሰጣል። እግዚአብሔር ላየው ነገር መልስ ይሰጣል። እግዚአብሔር እንደሚያቸው ለሚያዩ መልስ ይሰጣል። ቃሉን ይልካል። ክብር ለእግዚአብሔር ይሁን። ብዙ ሰዎች ቤተ ክርስቲያን ሲመጡ የሚያያቸውን እግዚአብሔርን አያዩትም። የሚያያቸውን እግዚአብሔርን አያስቡትም። ውድ ወገኖቼ ሌላ ምሳሌ ልንገራችሁ። የአዲስ አበባ ዩኒቨርሲቲ ተማሪዎችን ሳገለግል በነበረ ጊዜ ሁሌ እንዲላችኋለሁ እግዚአብሔር እንደሚናገር ማወቅ ትፈልጋላችሁ? ችግራችሁን ለማንም ሳትናገሩ ዝም ብላችሁ ለጌታ ነግራችሁ እስኪኑ ይናገራል። ለምን? ህዝቡን የሚያየው በመታዘብ አይደለም። በረኛ አይን ነው የሚያየው። በረኛ አይን ነው የሚያየው። ይመለከታል። እግዚአብሔር ለሚያየው ነገር መልስ ይሰጣል። በመገሰጽ፣ በመምከር፣ በማጽናናት፣ በማበረታታት፣ በልዩ ልዩ ምስጢራዊ አሰራር በቃሉ ይገለጣል እግዚአብሔር። ክብር ለእግዚአብሔር ይሁን። አንድ ጊዜ እነሃና እዚህ ያገባችሁ እህታችን ሌሎችም የሷ ጓደኞች አብረው በአንድነት ዛሬ ማስተምራቸው በቤተ ክርስቲያን የተመደበ ትምህርት አለ እና የሚማሩት መለኮታዊ ትምህርት ነው። ክትትል ትምህርት ነው። መለኮታዊ አመራር። እኔ ሲሄድ ትምህርቱ ማቴሪያሉን በእጄ ይዤ ከልቤ ይርቅብኛል። ትምህርቱ ከልቤ እየራቀ ተቸገርኩ። እዛ ሲሄድ ይቀርባል እያልኩኝ ይዤው ሄድኩኝ። እየሄድኩም አይቀርበኝም። ልቤ ሩቅ
ሱቅ ይሆንብኛል። ግዴለም እየጸለይን ይመጣል አልኩ። እዛ ሲሄድ ያ ተከታታይ ማስተምራቸው ትምህርት ሩቅ ሆነብኝ። እና ይሄን ጊዜ ግራ ይገባኛል። እና ምንድነው ማረገው? እንጸልይላቸዋለሁ፣ ጸልያለሁ። እነሱ አቁም በልብ የሚካሄደውን የእግዚአብሔርን ሐሳብ እስካውቅ ድረስ መዝሙርን ዘምራለን፣ እንጸልያለን፣ ግን አዳምጣለሁ። እግዚአብሔር ምን እንደሚፈልግ ምንድነው የምትፈልገው ይላል ልቤ። አስበዋለሁ እግዚአብሔር። ለምን? እኛ ከርሱ ጋር አብረን እንሰራነን፣ ብቻችንን አይደለንም። ህዝቡን የሚመለከተው ጌታ በህዝቡ መካከል ሲያስቀምጠን ህዝቡን የሚያይ ጌታ አለዛ። በስሙ سنሰበሰብ እሱ ሪሞት አይደለም፣ ቅርብ ነው እግዚአብሔር። ከዛ ያስተማርኳቸው ያለው የት ጋር የእግዚአብሔር ሐሳብ እንዳለ ገባኝ። ብዙ ጊዜ ቶ እንዲ ሪቫይዝ ያረኩ ይገባኛል። ይቅርታ አልኳቸው። ወደ ሌላ ጉዳይ ይርኩ ነው ሲል ሂድ አሉኝ። እነሱ ገብቷቸው አልጫፉን ስነካው ሳስተምር ስማችንን ልትጠራው ምን ቀረ አሉኝ። እግዚአብሔር ይናገራል። ነገር ግን እንስ አስተምራቸው የሰራው ጌታ እግዚአብሔር እንዲህ ይላል አይደለም፣ መጽሐፍ ቅዱስን አውጥቼንም አስተምራቸው። ይሄንን ያላወቃችሁ ይሄ ሰው የሚለውን ግለጥልኝ በሉት፣ ይገልጥላችኋል። እኔ ከየትም አላመጣሁትም። ክብር ለእግዚአብሔር ይሁን። የኛን የካሴት ሚኒስትሪ የሰማችሁ ብዙ ሰዎች ትኖራላችሁ ብያስባለሁ። ሁልጊዜ ካሴት ሚኒስትሪያችን ላይ ሁለት መልእክት ነው ማዘጋጀው። በሶስት ወር አንድ ጊዜ ወይም በአራት ወር አንዴ ነው። ይሄን መልእክት ለመቅዳት ከአትላንታ 10 ሰዓት እየነዱ ባልና ሚስት ወንድሞችና እህቶች፣ ሌላም ወንድም ከሚስቱ ጋራ ህፃናት ልጆች ይዘው 10 ሰዓት ድራይቭ አድርገው ከአትላንታ ቨርጂኒያ ይመጣሉ። ሶስት ወር ሙሉ መልእክት ብለው እግዚአብሔርን የለኝም። ወገኖቼ በየሁዱ እኮ ነው የምሰብከው። ክትትል ትምህርት አስተምራለሁ፣ ሚድዊክ ሰርቪስ እሰጣለሁ። ከነሱ ውስጥ ለምን አንዱን አላረገውም? እግዚአብሔር ሳይልክ አይሆንም። እግዚአብሔር ቃሉን ለየሁኔታው ይልካል። ለዛ ሁኔታ ሩቅ ነው፣ ባዶ ነው፣ የለኝም። አንድ መልእክት በደም ተዘጋጅቷል። የእግዚአብሔር እጅ እንዳለበት አቃለው። አንዱ ግን መጽሐፍ ቅዱስን በማጥናት ማገኘው አይደለም፣ እግዚአብሔር መልእክት አርጎ የሚሰጠው ነው። ባዶ ሆንኩ። አይ እንግዲህ ቀኑ ሲቀርብ ይሰጠኛል ስል እየቀረበ መጣ። ምንም አይሮፕላን ላይ ይሰጠኛል አልኩ። እኔ በአይሮፕላን ነበር መጣው፣ ምክንያቱም ረጅም ሰዓት 8 ሰዓት መንዳት አልችልም ብቻዬን ሆኜ ባለቤቴ ትምህርት ላይ ስለነበረች አይሮፕላን ላይ መጽሐፍ ቅዱስን ባገላብጠው ያየኛል፣ አየዋለሁ። ምንም የለም። ወንድም ከሌ ቤት ስተኛ ሳሎን ቤት መሬት ላይ ተኛለሁ፣ ሌሊቱን ስጸልይ አድራለሁ፣ ይሰጠኛል አልኩ። እንኳን ልጸልይ እንቅልፍ፣ ድርግም ያለ እንቅልፍ፣ ድክም አለኝ ሰውነቴ። ምን ይሻለኛል አሁን? እነዚህን ወገኖቼን ምንድን ነው የምላቸው? ምንድን ነው የምናገራቸው? ምን ይሉኛል? 10 ሰዓት ነርተው 10 ሰዓት እየ 20 ሰዓት መንገድ ላይ ያጠፉ እኔ አልተዘጋጀውም ብል፣ አቤት ጌታ ሆይ ምን አይነት እዳ ነው ያንተ አገልጋይ መሆን? እንግዲህ ከየት ላምጣው? እንዱ ዝም ብዬ እንዳልቀባጥር ጸጋ የሌለው ንግግር ነው። በህዝብ ፊት ቆሜ መቀጣት ነው ጌታ ሆይ፣ ውርደት ነው። አንተ ሳትኖር መለፍለፍ ነው። እባክህ እያልኩ ማጸነዋለሁ። ነጋ ጧት ኖርማሊ የካሴት ሚኒስትሪያችን ቢዝነስ ሚቲንግ አድርገን ነው ከሰዓት ስብሰባ የሚካሄደው ትምህርት የሚሰጠው። ከዛ እኔ ይቅርታ አድርጉልኝ፣ እናንተ የፈለጋችሁት እንዲስከስ አድርጉ፣ ልጸልይ ባካችሁ አልኩና ገባሁ። ብለምነው ዝም አለኝ እግዚአብሔር። ዱሮ ያስተማርኳቸውን ትምህርት ብዙ ጊዜ እንዣቸው ይሄዳለሁ። ለማንኛውም አያቸዋለሁ። አንዳቸውም የማንተዋወቁ ነውብኝ። ምን ላድርግ? በቃ ደግሞ ይሄ ካሴቱን 10 ሰዓት እየነዳ የሚመጣ ወንድም በጣም የሥራ ሰው ነው እና ተስፍሽ እንዴት ነው? ስንት ትምህርት ነው ያዘጋጀው? ሁለት ነው አይደለ? ስንት ሰዓት ይፈጃል ይለኛል። ጌታ ያውቃል እንግዲህ፣ ደህና ነው አይዞህ እለዋለሁ። እሸሸዋለሁ። ይጠይቀኛል፣ በጣም ይጠይቀኛል፣ ይከታተለኛል። ምን እንደምመልስለት ግራ ይገባኛል።
ያው እንደ ሌላው ጊዜ ነው አልኩት። አንድ ብቻ ነው እንዴት ልበለው? እንዴት ነው ምለው? ከዛ እንደውም ምን አሰብኩ? አይ ቲንክ የሚኒስትሪ ሊያቆም ነው መሰለኝ። ዛሬ መጨረሻው ነው በቃ። በዛሬ ባንዱ አጠናቅ ብሎኛል እግዚአብሔር። እኔ ምን አላፍርም። እኔ ካልሰጠኝ ምን አመጣለሁ? ከዛ ይሄንን ወስኜ በቃ እኔ ካልሰጠኝ የለኝም፣ ምን ማድረግ ይችላል? እንዴት የለኝም ሰው ይላል? ወገኖቼ ይሄን እግዚአብሔር ያስተምራችሁ። ይሄንን ለሰዎች እግዚአብሔር ያስተምር እንጂ እኔ መግለጥም አልችልም። በየሁዱ እየሰበኩ 3 ወር ሙሉ ሚድ ዊክ ሰርቪስ እያስተማርኩ አንዱን አልለውም እንዴ? የለም። የእግዚአብሔርን አሰራር ስታውቁ ይገባቸዋል። ከዛ የመጀመሪያውን ትምህርት አስተማርኩ፣ ተቀዳ። ሁለተኛው ላይ ብዙ ጊዜ ሻይ ተጠጥቶ ሰዎች ካሴት ኦርደር አድርገው ሻይ እየጠጣን ሬጅስተር እያደረጉ እየተዋወቅን ሰላም እየተባባልን ሁለተኛው ይጀመራል። በዚያን ጊዜ አንድ ጓዳ አግኝቼ እዛ ገብቼ በሩን ዘግቼ ተደፋው በእግዚአብሔር ፊት። እንግዲህ እኔ መልእክት የለኝም ማለት ምንም አያሳፍረኝም፣ ግን ከእኔ ስንፍና መቼም እንዳልል ለምኛሃለው። አልሰጠኝም፣ ከየት አመጣዋለሁ? አልቀባጥርም አሁን። እና እንግዲህ የመጨረሻው ይሄ ነው ብዬ ስል እግዚአብሔር ተናገረኝ፣ እንግዲህ ቶሎም የሚከበንን ኃጢአት አስወግደን በፊታችን ያለውን ሩጫ በትዕግስት እንሩጥ አለ። እንዴት ደስ ይላል እግዚአብሔር ሲል ይሄ ጥቅስ መጽሐፍ ቅዱስ የለም እንዴ? እኔ እንደው እንዳጋጣሚ እንኳን እንደ ሎቶሪ አላውጣውም እንዴ? እግዚአብሔር ሲናገርና ሰው ሲናገር ልዩነት አለው። እግዚአብሔር ሲናገርና ሰው ሲናገር ልዩነት አለው። እንዴት ደስ አለኝ! አቤት ጌታ ሆይ ይህን ብቻ ብዬ ዛሬ ወርዳለሁ አልኩ። ከዛ ያንን ቃል አካፈልኳቸው። እንጸልይ ስል እያንዳንዱ ሰው ተንበርክኮ ማልቀስ ጀመረ። እኔ ተንበርክኮ አላልኩም፣ ተንበርክኮ ማያውቁም ከዚህ በፊት። ሁሉ ሰው ተንበርክኮ ያለቅሳል። ከዛ በኋላ አንዱ እህት መጣች። ኒውዮርክ ነው የምትኖረው። ተስፍሽ፣ እኛን ስለምታውቀን ነው አይደለም ይሄን የተናገርከው አለች። እንዴት አልኳት። አይ ይገባኛል፣ ከእኛ ጋር አብረህ እየወጣ እያዳመጥክ ሪኮርድ አድርገ የምታስተምር ነው የምትመስለው። እያንዳንዷን የምናወራትን ምንሆናትን ሁሉ እያየ እንዲህ እያየ ነው የምታወራ እንደምታወራ እግዚአብሔር ነው ገብቶኛል አለች። እናንተ ያላችሁት ኒውዮርክ፣ እኔ ያለሁት ማሳቹሴት። ከየት ወዴት ነን? የአራት ሰዓት ልዩነት። አንቴናዬን እንኳን ብዘረጋ ቢኖረኝ ላገኘው አልችልም። የእነሱ በምን አቅም ያገኘዋለሁ? ሕያው ቃል፣ ሕያው ቃል በል ውስቴ። የማን ቃል ነው ይሄ ቃል? የእግዚአብሔር ቃል ነው። የሰው ቃል አይደለም። ቤተ ክርስቲያንን የሚሰራት ቃል፣ እናንተን ወንድሞቼን እህቶቼን የሚያንጻችሁ ቃል፣ መርማሪ የሆነ ቃል። እኔና እናንተን በሚቆጣጠረው አምላክ ጋይድድ እየሆነ አሜሪካኖች ካሊፎርኒያ ቁጭ ብለው ሚድል ኢስት ውስጥ ሰው የሌለበት አይሮፕላን እየላኩ በቦምብ ሰው ይመታሉ። አይገርምም? የእግዚአብሔር ቃል የእግዚአብሔር መልእክተኛ ነው። የእግዚአብሔር መልእክተኛ ነው። እግዚአብሔር ቃሉን ካላከ ይሄ መጽሐፍ መጽሐፉን እኔ ገዝቼው ስሜን ልጽፍበት እችላለሁ። ቃሉ ግን ውድ ወገኖቼ እግዚአብሔር ካልሰጠ የኔ አይደለም። እግዚአብሔር ሲልከው የሚመጣ ቃል። ቤተ ክርስቲያን ለመጽሐፍ ቅዱስ ለእግዚአብሔር ቃል ያላትን አክብሮትና እይታ ካልለወጠች ትደህያለች። እምላችሁ ለዚህ ትደህያለች። የምትሰራበትን ቃል ምን እንደሚሰራት ተመልከቱ። እግዚአብሔር ይህንን በእናንተ ውስጥ ያምጣላችሁ። የማላቀውን ነገር አይደለም ምነግራችሁ፣ የኖርኩበትን ያየሁትን ነገር ነው ምነግራችሁ። ኦን ሬጉላር ቤዝስ እግዚአብሔር በዚህ መንገድ ሲሰራ አይቻለሁ። አንድ ወንድም በጣም የምወደው በጣም ብዙ የሚቀርበኝ ወንድም አለ እና እሱ ባለበት ቤተ ክርስቲያን ሳገለግል አንዳንድ ጊዜ እያለ በቃ እዛ ላይ ይቀመጣል። ብዙ ጊዜም በጣም ይገርመዋል። እና ምንድን ነው የሚለው? በቃ ሰዎች እየነገሩኝ የምናገር ነው የሚመስለው። አንድ ወንድም ደግሞ እንደሱ መሀል ላይ የሚቀመጣለ ለጓደኛው እየሄደ ይስቃል። ይገርመ ይላል። ምን ሆነው ነው እንዲህ የሚሆኑ ትላለሁ። ያ መሀል የሚቀመጠው አንድ ቀን እፈልጋለሁ ብሎ መጣ። መቼም ሁሉን ነገር ሰምተሃል፣ ያው ሁሌም እሁድ የምትናገረው ነው ስለ እኔ ሰምታልና አንደኛውን ግልጡ ልንገርህ አለኝ። አንዱን ሁሉንም ልንገርህ አለኝ። ምን እንደምትነግረኝ አልኩት። ያው ሰምታል ፓስተር ግድ የለም አንተ ፓስተር ነህ ብትሰማም እኮ ምን ችግር የለም እኔ የጌታ በግ ነኝ አለ። ምንድነው መስማው ስለአንተ እንዴ ፓስተር በየሁዱ እየተናገርክ እኔ እኮ ለወንድም ከሌ ሁሌ ነው የምነግረው ይሄንንም ነግረውታል ተመልከት እንግዲህ ይሄንንም ነግረውታል ላለው አለ። ምን ነው ነገሩኝ እኔ ምንም ስለአንተ ማቀው ነገር የለም አልኩት። እንዴ ተው እንጂ ፓስተር እንዴ ከታ መጣውለ ታዲያ ይሄንን እግዚአብሔር ይናገራል የሚል አጣቀም አልኩት። ይበትም ቤት ይናገራል እግዚአብሔር በቃሉስ ታዲያ ቃሉ ነው እንደም ይላከው መፈክር ነው እንዴ ምንድነው እግዚአብሔር ቃል ሲመጣ ምንድነው ስራው ወገኖች አድራሻው የት ነው እግዚአብሔር ቃል ምን ሊሰራ ነው መስሙት ሊመረምር ሊወጋችሁ ውስጣችሁ ያለውን የተደባለቀውን ነገር የቀያየጣችሁትን ነገር ሊለይ አይደለም እንደም ይመጣው ታዲያ ዝም ብሎ ለምን ይመጣል ወይ ተመረን ግራጁዌት አርገን ስራ አላገኘንበት ይህን ያህል ዘመን ሁሉ ቤተክርስቲያን ተምረን ዋንመረቅ መጽሐፍ ቅዱስ እንደ ትምህርት ቤት ጨርሰዋል ተብለን ዲግሪ የምናገኝበት አይደለም የምንሰራበት ነው። እኔን ነው የሚሰራው እግዚአብሔር። አድራሻው የኔ ነፍስ ነው የኔ መንፈስ ነው እኔን ሊሰራ ነው የሚመጣው። ክብር ለእግዚአብሔር ይሁን። እና ይህን ወንድም ነግረው ምንም አልገባውም። እንግዲህ እግዚአብሔር ይግለጥልህ አልኩት። እኔ ስለ ታሪክ አትንገረኝ አሁንም ደሞ ነገም እኔን ሰምቶ ተለኛለ ራስ ልጨምር ነው አልፈልግም አልኩት። ያ ወንድም በጣም ከባድ ነው አገልጋይ መሆን ይለኛል ሁሉ ጊዜ እየመጣ እሱ ደሞ ባሽሙር ነው የሚናገረው ከባድ ነው አይደል አንተኮ ከባድ ነው አለኝ። ምኑ አልኩት። እንደውም ለ ከባድ ነው አገልጋይ መሆን እኮ በእግዚአብሔር ዝ መካከል መሆን በጣም ከባድ ነው ይለኛል። አይ ነው ከባድ ነው ለዋለሁ እና ሁሉ ነገር እየሰማው እምናገር ይመስለዋል። እና እግዚአብሔር እንደሚናገር አታውቅም አልኩት። እንግዲህ ልንገርህ ፕሩፍ አድርግ አልኩት። እግዚአብሔርን ለሰው ያልነገርከው ነገር እየጸለይክ እስኪና አልኩት። ውድ ወገኖቼ እኔ ይሄንን ጸልያችሁ ሳይናገራችሁ ሊሄድ ይችላል እግዚአብሔር። እኔ እግዚአብሔር እንዲናገር ማድረግ አልችልበትም። እስኪን ጸልይ እንዲናገረን በፍጹም ብዬም አላቅም አላደርግም። በፍጹም እግዚአብሔር እስቲ እንዲናገረን ቀስቅሰው እስቲ መዝሙር ይዘመር በሉ እስኪ ቆይ እስኪ ዘይሩልን ዛራ አይደለም እግዚአብሔር እኔ አልቀሰቅሰው። እግዚአብሔር የሚናገረው በልቡ ትሁት ሆኖ በቤቱ በጓዳው የሚለምነው ሰው ሰምቶ ነው እንጂ አገልጋው ቀስቅሶት አይደለም። እኔ እንደዚህ ነው ማቀው እግዚአብሔርን። ክብር ለእግዚአብሔር ይሁን። እዚህ መካከላላችሁ እስቲ ጌታ እንዲናገራችሁ በሉ እንኮርኩሮ ብንል ሊሆን አይችልም። እግዚአብሔር ራሱ በውስጣችሁ ይቀስቅሳችሁ እንጂ ወገኖቼ አይደለም እንዴ? ይሄንን እኮ ነው የለመድነው እኛ ብዙ ስተት ውስጥ እየከተተን የመጣ። ይሄ ወንድም ይሄንን መከርኩት። አንድ ጊዜ ጮኛ ጨና የጋብቻ ትምህርት አስተምራቸዋለሁ። የጋብቻ ትምህርት እግዚአብሔር ያሳያቸው የጋብቻ ትምህርት ነው። እና አንዳንዴ መንፈስ ቅዱስ ወደ ለየት ወዳለ ነገር ሊመራኝ ግድ ሲለኝ አለው። እና ስነግራቸው ጮኛው ትንከተከታለች እሱ ደግሞ ያፍራል። ምን ነው ስለው ነገሩ ይገርማል ይላል። ምኑ ነው ነገሩ? እግዚአብሔር ፒን ፖይንት ያረገ ይናገራል። እግዚአብሔር የሚያይ አምላክ አለ። በቤተክርስቲያን የሚያይ አምላክ አለ። የሚናገር አምላክ አለ። በእውነት ነግራችኋለሁ፣ በእውነት ነግራችኋለሁ። እኔ በቤተክርስቲያን ብዙ ችግር አይቻለሁ። በቤተክርስቲያን እሞታለሁ ምለው ለዚህ ነው። ቤተ ክርስቲያን ውስጥ ህይወት አለ። ቤተ ክርስቲያን ውስጥ መስቀል ብቻ አይደለም፣ ችግር ብቻ አይደለም፣ የትንሳኤ ኃይል አለ፣ የእግዚአብሔር ድምጽ አለ፣ የእግዚአብሔር በረከት አለ፣ የህይወት ቃል አለ። እነ ጴጥሮስ ጌታ ኢየሱስ በሉስቲ አንድ ምስጢር ትንቢት ልንገራችሁ ስላለ አይደለም አንተ የዘላለም ህይወት ቃል አለህ ያሉት። ሲያስተምር፣ ሲሰብክ፣ ሲመክር፣ ሲመልስ የሚሰሙት ቃል የህይወት ቃል ነበር። እኔና እናንተ እግዚአብሔርን ቃል ለምደን መጽሐፍ ብቻ አታርጉት። እንደ ሎቶሪ የጠቀሳችሁ ወይም ደግሞ ከእግዚአብሔር ቃል ይልቅ ሌላ ነገር አትናፍቁ። እግዚአብሔር በቃሉ ይገለጣል። ክብር ለእግዚአብሔር ይሁን። ስለዚህ የእግዚአብሔር ቃል መጥቶ ምን ያደርጋል? የእግዚአብሔር ስም ብሩክ ይሁን። ምን ያደርጋል? የእግዚአብሔር ቃል ያው ነውና የሚሰራ ምንድነው የሚሰራው? አንተን ይሰራል።
አንቺን ይሰራል፣ እያንዳንዳችንን ይሰራል። ክብር ለእግዚአብሔር ይሁን። መጥቶ ያ የእግዚአብሔር ቃል በተግሳጽ የተናገረው፣ በምክር የተናገረው፣ በማጽናናት የተናገረው ሕይወታችንን ገንብቶ አጎልብቶ አደራጅቶ ሰርቶ የቆሸሸውን አጽድቶ በቃሉ አንጽቶ ቤተ ክርስቲያኑን የሚቀድስ ጌታ ይቀድሳታል። በትንቢት አይደለም የሚቀድሳት፣ በቃሉ አንጽቶ ይቀድሳታል ነው የሚለው መጽሐፍ ቅዱስ። የእግዚአብሔር ቃል እንደ ውሃ ያጥባችኋል። የሰው ውሃ የማጥበውን መንጻት ይሰጠናል። ክብር ለእግዚአብሔር ይሁን። አንዳንድ ሰዎች እኛ ያለንበት ቤተ ክርስቲያን መጥተው ይማሩና ምን ይላሉ? እዚህ ቤተ ክርስቲያን ሁለት ሳምንት ተከታትዬ ስራዬ ቦታ ማውራው ማውራት ሁሉ አቃተኝ ይላሉ። ያጸዳል። የእግዚአብሔር ቃል ስትሰሙት ያጸዳል፣ ያጥባል፣ የሰዎችን ህሊና ለበጎ ነገር ያነሳሳል። አንድ ጊዜ የልቦ ጌሻ ብዬ አስተማርኩ። ልብንም በማቅናት ስለሚል በጢሞቴዎስ ላይ ማን ነው የሰውን ልብ እንደ ወጌሻ ማቅናት የሚችል? ወገኖቼ ቀላል አይደለም። የሰውን ጡንቻ እንኳን ለመመለስ ባለሙያ ያስፈልጋል። የተወላገደውን አጥንት ቦታ ለመመለስ ትሬኒንግ ይጠይቃል። የሰውን ልብ ማን ያቀናል? የእግዚአብሔር ቃል ግን ውልግድግድግድግድ ያለውን ልብ ያለዝብና ቀስ እያለ አለስልሶ ትክክል ያደርጋል። ድንጋዩን ልብ ስጋ ልብ ያደርገዋል። እንደ እግዚአብሔር ቃል የሚወደድ ለቤተ ክርስቲያን የለም። ክብር ለእግዚአብሔር ይሁን። እንደ እግዚአብሔር ቃል የሰውን ሕይወት የሚቀድስ የለም። ክብር ለእግዚአብሔር ይሁን። መጽሐፍ ቅዱስ የሚሰራ ቃል ነው። ማንን ይሰራል? እኔን ይሰራል፣ እናንተን ይሰራል። ሁለትም አፍ ካለው ሰይፍ ሁሉ ይልቅ የተሳለ ነው። ምንም ነገር በውስጣችን የሚያልፈው ነገር የለም። ሰንጥቆ ሸልቅቆ ይገባል በሰው ውስጥ። ክብር ለእግዚአብሔር ይሁን። ብዙ ጊዜ ሰዎች ሳገለግል ወንጌላውያኖች ያስታውሱ እንደሆን አላቅም፣ እንደዚህ ይሉ ነበረ። ትዝ ይላችኋል የምትሉት እኔ ሮሜን ነው ማስተምራቸው። ሳስተምራቸው በፍጹም ወደፊት መሄድ አልችልም፣ ወደፊት መሄድ አልችልም፣ እዛ ዞር እናንት ስል እግዚአብሔር የሚልን ሰማህ እየተባባሉ ይሄዱ ነበር። እና ቤ ያኔ ድሮ ሳገለግላቸው እግዚአብሔር ይናገራል። አያችሁት? ሊሰራን ነው የሚመጣው። ሊታዘበን አይደለም። ባሽሙር ሊናገረን አይደለም። ሊያሳጣን አይደለም። እግዚአብሔር የሚሰራን እግዚአብሔር ቤተ ክርስቲያን መንፈሳዊ ቤት የሚሰራው እግዚአብሔር ይህን ህንፃ በመስራት አይደለም። በቃሉ እያንዳንዳችሁን ይሰራችኋል። ክብር ለእግዚአብሔር ይሁን። ሁለትም አፍ ካለው ሰይፍ ሁሉ ይልቅ የተሳለ ነው። ነፍስን፣ መንፈስን፣ ጅማትን፣ ቅልጥምን እስኪለይ ድረስ ይወጋል። አንድ ልጅ አለ ወደ እኛ ጋር ቸርች ከሌላ ቸርች ብዙ ጊዜ ነጮች ጋር ሲሄድ ነበረ እና መጣኛ ጋር ሲማር ሲያዩ ነገሬ እኔ ሳይኝ ብዙ ጊዜ ለዚህ ቤተ ክርስቲያንና እሁድ ብቻ ሳገለግል ነው እንጂ እኔ ኮት የምለብሰው ኖርማሊ ጂንስ ምናምን ቲሸርት ነው የምለብሰው። እና ሲያይኝ ፓስተር ፓስተር አልመስልም መሰለኝ። እና ወንድ እህቱን መላላት ፓስተርሽ እንደምትይው አይደለም አላት። ግድ የለም ረጋ ብለ ትንሽ ጊዜ ቆይና ተመልከት አለችው። እና ባይብል ስተዲ መጣ። ባይብል ስተዲ ነው የምናጠረው። እና ገና ባይብል ስተዲ ሄጄ እግዚአብሔር የተለየ ሊናገር ካለ የቃሉን በፕሮፌቲክ በሆነ መንገድ ሊያመጣው ካለ እግዚአብሔር ይገባኛል። የእግዚአብሔር ጸጋ ያጸላያላያችን እንኳን ጸጋ ይለውጠዋል። አንዳንዴ ምን እንደሚፈልግ እየተወያየን በጌታ ቃል እየተመካከርን እየተመላለስን ስናጠና የጸጋው ቃል ይመጣል። የሚገርም ቃል። ያ ወንድም በግንባሩ ተደፍቶ መሃል ላይ መጸለይ ጀመረ። ልነግራችሁ አልችልም። ዛሬ አስተማርከው ቃል ማለት ጀመረ። እግዚአብሔር ይባርክህ እለዋለሁ። ትላንት ማታ ያየንትን ያልኩትን እኮ ነው ዛሬ የምታስተምረው። እኔ አንተ የምትገርም ሰው ነህ ፓስተር። ዛሬ እኮ የምትሰብከው ስብከት እኮ ማታ እንትን ያልኩትን ነው። ጥያቄ ወደብኝን ነው ይላል። ለምን? እኛ ከእርሱ ጋር አብረን ምንሰራ ነን። ቤተ ክርስቲያን ምስኪን በሆኑ አገልጋዮች የተሞላች አይደለችም። በሕያው ቃል የምትገለገል የክርስቶስ ቤተ ክርስቲያን፣ የእግዚአብሔር ማደሪያ፣ መንፈስ ቅዱስ የሚሰራባት፣ ሕያው እግዚአብሔር የሚመላለስባት የክርስቶስ አካል ነች። ክብር ለእግዚአብሔር ይሁን። የሚሰራው ቃል ነፍስን፣ መንፈስን፣ ጅማትን፣ ቅልጥምን የሚለይ ማንም ብርቱ የሆነ ሰው
አንድ ጊዜ አንድ ቦታ ሳስተምር አንድ ሰው እንደዚህ ሽቨር ያረግ ነበር እንቀጠቀጥ ነበር እንደምልነግራቸው አልችልም ምን ነው አልኩት የምትናገረው ቃል በጣም ብርቱ ነው አለኝ የእግዚአብሔር ቃል የሰዎችን ህይወት ይሰራል ክብር ለእግዚአብሔር ይሁን አንድ ሰው ሲነግረኝ ምን አለ ያንተ ትምህርት አንዴ መዶሻ ነው አንዴ ሰይፍ ነው አንዴ ቢላ ነው አንዴ ደግሞ ይወጋል እንደ ጦር ምን አይነት ነው አለ ለምን ውስጡ የገባ ሰርስሮታል ክብር ለእግዚአብሔር ይሁን ይሰረስራል ለምን እግዚአብሔር አይቶን የሚያሳምመን ነገር ዝም አይልም ደጋግም በሽታ አለበት ወንድሜ ይሄ ነገር ይገላል አክም ነው የሚለው ሉል እግዚአብሔር መድኃኔ ዓለምን ኢየሱስን የመሰለ ደሙን ያፈሰሰ የዓለም መድኃኒት ጌታ ይያለ በሽታችንን ይመረምራል አያችሁት የልብን ስሜትና ሐሳብ ይመረምራል ይላል ለምንድነው የሚመረምረው ሊያጋልጠን እንደ ቀበሌ እንደ አብዮት አይደለም ግለጥ ተጋለጥ አይደለም ሊፈውሰን ነው በሽታችንን አሳይቶ ሊፈውሰን በእግዚአብሔር ቃል ፊት ኤክስፖዝድ መሆን ያስፈራል በጣም ያስፈራል እኔ በጣም ነው የምፈራው በጣም ያስፈራል ግን ውድ ወገኖቼ ቁጥር 14 ተመልከቱት ይሄንን ቃል አብረን ብንለው እጅግ ደስ ይለኛል እኔ ብዙ ጊዜ ይሄን ቃል ሳስብ በጣም ልቤ ይነካል አብራችሁ እንትሉታላችሁ እንግዲህ በሰማያት ያለፈ ትልቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለን ጸንተን ኃይማኖታችንን ጠብቅ ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ነው እንጂ በድካማችን ሊራራልን የማይችል ሊቀ ካህናት የለንም እንግዲህ ምህረትን ሁሉ እንድንቀበል በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቀርብ መርማሪው ቃል ለመረመረው ለገለጠው ላሳየው ራቁታችሁን ስትሆኑ እግዚአብሔር ሲገልጣችሁ አድራሻው ይሄ ጸጋ ዙፋን ነው እዚያ ኢየሱስ አለ አየኸው ችግርህን አየሽው ችግርሽን ቃል የሚልሽን ሰማሽ ያን ጊዜ ይመጣል ላለን በደል ምህረቱን ነገ እንዴት እኖራለሁ አቅም የለኝም ስንል ጸጋውን በመስጠት የሚራራው ሊቀ ካህን አለ የእግዚአብሔር ቃል በሊቀ ካህናችን እየተመራ ነው ወደኛ የሚመጣው በሊቀ ካህናችን ስልጣን ነው ወደኛ የሚመጣው ሊቀ ካህናችን ለኛ የሚራራ ነው ግን ርህራሄው ስሙኝ ርህራሄው ኃጢያትን ዝም አይልም እኔ የምወዳቸውን ሁሉ ምን አረጋቸዋለሁ እገስጻቸዋለሁ የሚቀጣ የሚገስጽ ነው ይሲ ልብና ኩላሊትን የምመረምር እንደሆን ቋቢያተ ክርስቲያናት ሁሉ ያውቃሉ ይላል በሚልከው ቃል ምርመራ ያረጋል ለምን ይሄን ያረጋል ሊፈውሰን ለምን የሚያደክመን ነገር ከኛ ገነጣጥሎ ሊጥለው ኢየሱስ ክብር ለእግዚአብሔር ይሁን ስለዚህ የእግዚአብሔርን ቃል ቤተክርስቲያን ከፍ ማድረግ አለባት መቀደሻዋ የእግዚአብሔር ቃል ነው መፈወሻዋ የእግዚአብሔር ቃል ነው ቁንጅናዋን ውበቷን የምትጠብቀው በእግዚአብሔር ቃል ነው ሊቀ ካህኑ የሚረጭባት እንድትታጠብ ውሃ አድርጎ የሚረጭባት ቃሉን ነው ይህንን የእግዚአብሔርን ቃል ማገልገል ብዙ ጥንቃቄ ጠይቃል አገልጋዮች በሰማነው ነገር እንዳንለከፍ በቤተ ክርስቲያን ምሬት እንዳይመጣብን ከእግዚአብሔር ሕዝብ የሚመጣ ጉዳት ቃሉን በተበከለ በተመረዘ መንፈስ እንዳናገለግል መሞት አለብን ቃሉ የኔ አለንጋ አይደለም የኔ ሰይፍ አይደለም በዚህ መንገድ የእግዚአብሔርን ቃል የራሳቸው ሰይፍ አድርገው ያሉ ባልታ አርጩም ያርገው የእግዚአብሔርን ቃል የሚናገሩ ሁሉ የሚብስቅጣት ይደርስባቸዋል ለምን መጋቢ አድርጎ የሾማቸው የቤት በቤቱ ቤተሰቡን እንዲያስተዳድሩለት ምሳሌውን ታስታውሳላችሁ
መመገብና ማስተዳደሩን ትቶ የቤቱን ቤተሰቦች ያንገላታውን ባሪያ እንዴት እንደሚቀጣ ጌታ በምሳሌ ተናግሯል። በእግዚአብሔር ቃል የእግዚአብሔር ሕዝብ ለኔ አይሰራም። የእግዚአብሔር ቃል የኔ መልእክተኛ አይደለም። ያገልጋዮች መልእክተኛ አይደለም። አገልጋዮች ካሉ ባልታ ከተበከለ ከተመረዘ መንፈስ ራሳችንን እያጸዳን ብንበደል በደላችንን እግዚአብሔር ይመልከት እንጂ በእግዚአብሔር ቃል ተበቃዮች መሆን አንችልም። ይሄን የሚያደርጉ አገልጋዮች ጸጋቸው ይገፈፋል። ብታምኑም ባታምኑ ትገፈፋላችሁ። እግዚአብሔር በሕዝቡ ላይ በእንደዚህ ያለ አይነት ነውረኛ አገልግሎት እንድንሰማራ አይፈልግም። ጸጋ ይገፈፋል። ክብር ለእግዚአብሔር ይሁን። ሐዋርያቶች እንዴት ነበር የሚያገለግሉት? ሁለተኛ ቆሮንቶስ ምዕራፍ 4 ላይ የእግዚአብሔር ቃል የሚለውን ተመልከቱ። ሐዋርያው ጳውሎስ የሚናገረውን አያችሁት? የኢየሱስ ክርስቶስ ሕይወት በሥጋችን ይገለጽ ዘንድ ምዕራፍ 4 ቁጥር 10 11 ላይ ሕይወቱ በምእመናን እንዲሰራ በትንሣኤ ኃይል እንዲያገለግሉ አገልጋዮች መሞት ነው ያለባቸው። እየሞትን ነው የምናገለግለው። ስለዚህ እንደዚህ ባለ አይነት መንገድ ለማገልገል የሚቀድሰውን የሚፈውሰውን ቃል ለማምጣት እንደፈለግን ሊሆን አይችልም። ራሳችንን ቃሉን መልክተኛው አድርጎ ሕያው አድርጎ በሚሰራው በአምላክ ሥልጣን ስር በእግዚአብሔር ፍርሃት ራሳችንን እናኖር ይገባል። ምእመናን ብዙ ድርሻ አላቸው። እግዚአብሔር ስለ እናንተ ሲል ነው ቃሉን የሚልከው። ብዙ ጊዜ ሰዎች የሚሳሳቱትን ትልቅ ስተት እየደገምን እንዳንሄድ ልምከራችሁ በጌታ። እኔና ወንድሞቼ እንደኛ የሚያገለግሉ ሰዎች የምትገለገሉበትን ቃል በቸርነት ልናድላችሁ አንችልም። ማንም ሰው ሊያድላችሁ አይችልም። እናንተ ከአምላካችሁ ጋር ባለ ግንኙነት ወደ እሱ የምትደውሉት የጸሎት ስልክ ነው መልእክቱን ወደ እኛ የሚያመጣው። ክብር ለእግዚአብሔር ይሁን እንጂ እግዚአብሔርን እስኪ ባርከን የሚል ቋንቋ አለ ሰዎች። እስቲ ባርከን ወንድማችን፣ ባርከን አይደለም ባርከን። እንደዚህ ንግግር፣ ቀፋፊ ንግግር ከሰው የምሰማው የለም። እውነቴ ነው። እኔ እንደዚህ ያለ ነገር አትበሉኝ። ምክንያቱም ማንም ሰው ማንን አይባርክም። ባራኪው ጌታ አንድ ነው። ክብር ለእግዚአብሔር ይሁን። ወደ እግዚአብሔር ተመልከቱ። እግዚአብሔር ሆይ ብላችሁ በጓዳችሁ አልቅሳችሁ የምትለምኑትን በአደባባይ የሚመልስ ጌታ ነው። ክብር ለእግዚአብሔር ይሁን። ማንም አገልጋይ በሚናገራችሁ ቃል ታሪካችሁ አይሰራም፣ እግዚአብሔር ካልተናገራችሁ። ክብር ለእግዚአብሔር ይሁን። ስለዚህ ምእመናን አገልጋዮቻችሁ እንዲቀደሱ ጉባኤያችሁ ቤተ ክርስቲያኒቱ የምትገለገልበት የምታገለግልበት መድረኩ እንዲቀደስ ምእመናን ከእግዚአብሔር ጋር ያላቸው ግንኙነት ያንን ሁኔታ በቅድስና ለመጠበቅ ድርሻ አለው። ክብር ለእግዚአብሔር ይሁን። እግዚአብሔር ሆይ እኔ ዛሬ ማንም እንዲናገረኝ አልፈልግም፣ አንተን ለመስማት ነው የምሄደው። ሰው መድረክ ላይ የሚቆም ሰው አይደለም ሰማው፣ ጆሮ ለአንተ ነው የተከፈተው። እግዚአብሔር ሆይ ተናገረኝ ብትሉ አገልጋዮችን ወደ ፈቃዱ ምክር ሊመራቸው ቃሉን ሊልክላቸው የሚችለው ከእናንተ ልመና የተነሳ ነው። ክብር ለእግዚአብሔር ይሁን። የእግዚአብሔር ቃል የማን ቃል ነው? የእግዚአብሔር ቃል ነው። ሕያው ቃል፣ የሚሰራ ቃል፣ የሚቀድስ ቃል፣ ክቡር ቃል። ክብር ለእግዚአብሔር ይሁን። እግዚአብሔር እንዲናገራችሁ ትፈልጋላችሁ? በእውነት ነው የምነግራችሁ። ታሪክ አፍተር ታሪክ ከታ ምን ልበላችሁ፣ ስንት ነገር ታሪክ በህይወት አይቻለሁ በዚህ ጉዳይ። እኔ ሰዎችን እስቲ ከሊት ምን ልበላት እነ ከሌ ምን ልበል ብሎ ማገልገል ይሄ ውሃ ያዘ ነገር እንጥፍጥፍ አድርጌ ባረግ የውሃ ወዘና በውስጡ አትሊስት ሊኖረው ይችላል፣ ቢጠረግ እርጥበት ይኖረዋል። ላስቲንግ እንኳን ሆኖ እያለ የእግዚአብሔር ነገር እንጥፍጣፊው አይኖረንም። እንጥፍጣፊው እግዚአብሔር የሚናገርበት ቃል እግዚአብሔር ሲናገር ብቻ የሚመጣ ነው። ክብር ለእግዚአብሔር። በዚህ ቃል ቤተ ክርስቲያን ትቀደሳለች ብዬ አምናለሁ። እንደዚህ ያለ ቃል እግዚአብሔር ያብዛልን። እንጸልይ።